Adams Radio Tabiano. Yeah, but to come Katama, Jimmy Gagno, YouTube Adams Radio Tabiano. In Astalin, I'm not touching. Yes, you look at Damutut, this to come Katama, Jimmy Gagno, YouTube Adams Radio Tabiano. የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ነጋድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራል።
በህብረት መስራት ምን ያህል ጥቅም እንዳለው የተገነዘበው የኢትዮጵያ ገበሬ እህሉን ሲያጭድ ወቅቶ ሲቀምርና ጎጆ ቤቱን ሲሰራ በጋራ በህብረት መስራት የሚያዋጣውን ጥቅም በልምድ ስለተረዳው ተባብሮ በደቦና ባንድነት መስራትን ይመርጣል። በደቦና በጋራ መስራት ስራ ከመፋጠኑም በላይ ወጪ ይቀንሳል፣ አንድነትንም ያጠናክራል፣ ስራም ያፋጥናል። ተበታትኖ ለየብቻ መስራት ከጥቅሙ ይልቅ ጉዳቱ የሚያመዝን መሆኑንና ለጠላትም አጋልጦ የሚሰጥ መሆኑን የተረዱት እንስሶች እንኳን አደን ሲሄዱ ችግር ሲገጥማቸው በጋራ ሆነው ውጤት የሚያመጣ ስራ መስራትን ጥቅም እንዳለው ያውቃሉ። በአገራችን አባባል ውሻ እርስ በርሱ ይናከሳል፣ ጅብ ሲመጣበት ግን አንድ ላይ ይቆማል ነው የሚባለው። በጋራ ለመስራትና በትንሽ በትልቁ የተናቆሩ ልዩነትን መፍጠር የተነሱለትንና የቆሙለትን ዓላማ ለማራመድ የሚረዳ ሳይሆን ጎጅና የሚያስጠቃ መሆኑን የሃያሎቹን ነብሮች ሁለት ነብሮች ታሪክ ማየት በቂ ነው። ነገሩ እንደዚህ ነው። አንዱ ነብር ሚዳቋን ጥሎ ሊበላት ሲል ሌላ ነብር ከሩቁ ዋይቶት ኖሮ እየገዘገሰ ይመጣና ሚዳቋን ጥሎ ሊበላት ከተዘጋጀው ነብር ጋር ግብ ግብ ይገጥማል። በመሃሉ ሁለቱ ነብሮች እርስ በርስ ሲታገሉ ወድቃ ካሁን በሉኝ እያለች ስትጠብቅ የነበረችው ሚዳቋ ይረሷትና ግብ ግባቸውን ያጣጥፉታል። በመሃል ሚዳቋ ሁኔታውን ካየች በኋላ ከወደቀችበት ተነስታ አቧራውን እያራገፈች የበላተኞች አለመስማማት ለተበዮች ይጠቅማል እያለች እየሳቀችባቸው ጥላቸው ሄደች። እንግዲህ እነዚያ ነብሮች ተስማምተው ቢሆን ኖሮ ቢያንስ ግማሽ ግማሽ የሚዳቋዋን አካል በተቃረጡ ነበር። ሁለቱም ግን እኔ ብቻ ልብላ ብሎ ሲሻሙ አንደኛው ምንም ሳያገኙ ደካማዋ ሚዳቆ አመለጠቻቸው። ለዲሞክራሲ ቆመናል የሚሉ በኢትዮጵያ ያሉ የወያኔ መንግስት ተቃዋሚ ነን የሚሉ የፖለቲካ ድርጅቶችም ይኸው እስከዛሬ ድረስ የጋራ በሆኑ ጥያቄዎች ዙሪያ በመስማማት አብሮ መስራት አቅቷቸው የዚያን የመከረኛ ህዝብ ስቃይና መከራ እያራዘሙበት ይገኛሉ። ምን ያህል እውነት እንደሆነ ለጊዜው በእርግጥ አስተማማኝ ማስረጃ ባይኖረንም ከአንዳንድ አካባቢዎች በቅርቡ የሚደርሱን ዜናዎች እንደሚሉት ከሆነ የአንዳንድ የተቃዋሚ ፓርቲ መሪዎች በህብረት እንዳይሰሩ የወያኔ መንግስት በማስፈራራት በጉቦና የግል ምስጢር እናወጣባችኋለን እያሉ በማስፈራራት ነው የሚሉ ዜናዎች አሉ። ለዚህም ከሚጠቅሷቸው ምሳሌዎች አንዱ የቀድሞዋን የሸንጎዋ አፈ ጉባኤ የነበሩትን የአልማዝ መኮን ምሳሌ ይጠቅሳሉ። ጤና ይስጥልኝ አድማጮቻችን፣ እነሆ የኢትዮጵያ ድምፅ ሬዲዮ ዛሬም እሁድ ፕሮግራሙን ጀምሯል። እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ተስፋ በማድረግ በዛሬው ፕሮግራሞቻችን የተለያዩ አርስቶችን ፕሮግራሞቻችን ዝግጅቶችን ይዘንላችሁ ቀርበናል። እንደተለመደው ሳምንታዊው የልጆች ፕሮግራም ጊዜውን ጠብቆ ይቀርባል። ከዜና በኋላ እንዲሁ እንደተለመደው የስልክ መስመራችንን በአለም ዙሪያ ካሉ ታዋቂ ኢትዮጵያውያን ጋራ ውይይት ለማድረግ እናዞራለን። አስተያየት ካላችሁ፣ ጥያቄዎች ወይም መልእክት ካላችሁ፣ ወይም የምታስቡት ነገር ካለ ለመወያየት የምታስቡት ነገር ካለ ማለት ነው፣ በስልክ ቁጥር 191000 በመደወል አስተያየታችሁን፣ ጥያቄዎቻችሁን ወይም መልእክቶቻችሁን ማስተላለፍ ትችላላችሁ። እንግዲህ እስከ 6 ሰዓት ድረስ መልካም ቆይታ እየተመኘላችሁ ስቱዲዮ ውስጥ የምንገኘው እኔ እና ሙሉጌታ መልካም ቆይታ የተመኘላችሁ ፕሮግራማችንን በዚች ሙዚቃ በመጀመር በድጋሚ መልካም ቆይታ ይሁንላችሁ እንላለን።
ሶላይ ሞላ ለሽንቆሩ እንዴት ይገባል ባሊ ተጀምሮ ሰው ቆርሱ ተጁና ታቶ ታሪዞን ወዱታ ተቆ ታላይ ቻንስ አቶላየባ ሲነግሩ ሁለው ሳትሰማደባ ሲነግሩ ሁለው ሳትሰማደባ ሲነግሩ ሁለው ሳትሰማደባ ሲነግሩ ሁለው ሳትሰማደባ አሉ ተባለ ሳትሰማደባ
ልጆች ደህና ናችሁ? ልጆች እኛ ደህና ነን። ይህ የስዊድን የሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል ብለን ያሰብናችሁ ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። የጨዋታውን ማለት እንካ ሰላምታ ይባላል። እንካ ሰላምታ ማለት የጨዋታ ሁለት ህፃናት ልጆች ሰላምታ በመቀያየር እንካ ሰላምታ ሲሉ፣ ሌላኛው ደግሞ በመንታ ሲል የመጨረሻውን ቃል ቤት በሚመታ ቃል አንድ ትምርታዊ መልእክት ያለው ነገር የሚቀያየሩበትና ሐሳብ የሚለዋወጡበት ጨዋታ ነው። የዛሬ እንግዳችን እነማን ናቸው? እስቲ ራሳቸውን አስተዋውቁ። ስለ ጨዋታው ይነግሩናል። ጨዋታውንም እየተጫወቱ ያሳዩናል። ልጆች እስቲ እንከታተሉ እሺ?
ሰላምና
ሰላም ለናነሽ
ለናኔ ታዮስ ኮየና አለልካና
አው ቤቲ
ሃና ዛሬ ምን እንጫወት?
ቤቲ እንቆቅልሽ እንጫወት?
ሃና ባለፈው ጊዜ እንቆቅልሽ ተጫወተ።
ታዲያ ምን እንጫወት?
እንካ ሰላምታ።
እንካ ሰላምታ ምንድን ነው?
ታውቅም እንዴ?
አው አላውቅም።
እንካ ሰላምታ ማለት ሁለት እሳና በቶራ መልከት የሚማርበት።
እሺ እንካ ሰላምታ እንጫወት። እንካ ሰላምታ በምንታ?
በአበባ። በምላል በአበባ። የአፍሪካ ዋና ከተማ ሎኮ አዲስ አበባ።
እንካ ሰላምታ በምንታ?
በልጅሽ። በምላል በልጅሽ። የሰው ልጆች መጀመሪያ ኢትዮጵያዊ ድምፅ ነሽ።
ልጆች ዛሬ የምሰማው ተረት ስለ ውሻና ተኩላ ታሪክ ነው። ከዕለታት አንድ ቀን ውሻና ተኩላ መንገድ ላይ ተገናኙ። በዚህ ጊዜ ተኩላ ውሻውን እንደምን አደርክ ወዳጄ አለና ቀጠል አድርጎ እንዴት አመወባል ጃን አለው። ውሻም ደግሞ በፋንታ አንተ ደግሞ ከስተሃል ምን ሆነ ነው አለው። መቼም ምን ያደርጋል ትላለህ? ረሃብተኛ ነኝ። ምግብ የማገኘው ቀንና ሌሊት እየተከራተስኩ በማደር ነው። ለዚያውም የማላገኝበት ቀን ይበልጣል። ያለዚያ ግን የሚያቀምሰኝ የለም አለው። በዚህ ጊዜ ውሻ እንዲያውማ እንደ እኔ መሆን አለብህ ቢለው ተኩላ እንዴት? አንተ ምን እየሰራህ ነው የምትኖረው ሲል ውሻውን ጠየቀው። ውሻውን የጌታዬን ቤት እጠብቃለሁ፣ በዚህም ስራዬ ጌታዬን ስለማስደስተው ገና አድርጎ ይቀልበኛል ሲል መለሰለት። ተኩላውም ይህንን እንደሰማ አሁንስ ረሃብና በስርቆት ማደር አድክሞኛል፣ ስለዚህ ሰርቼ መኖር እፈልጋለሁ፣ ጌታን እኔን ያስጠጋኝ ይሆን ሲል ጠየቀው። ውሻውም እስቲ ለማንኛውም አብረን እንሂድና እንጠይቀው ብሎ አብረው ወደ ውሻው ጌታ ቤት ይጓዙ ጀመር። በመንገድ ላይ እንዳሉ ተኩላው ነገሩን ለወጥ አድርጎ የአንገቱ ዙሪያ ጠጉር ለምን ተመለጠ ሲል ውሻውን ጠየቀው። እባክህ ይህ ምንም አይደለም፣ ማተብ የፈገፈገው ነው አለው። ተኩላው ማተብ የምን ማህተም ሲል ጠየቀው። ውሻ ጌታዬ ሲያስረኝ ሰንሰለት የሚያስገባበት ማህተም ሲል መለሰለት። ማህተም በሰንሰለት ታስረ ነው እንደምትኖረው? አመሰግናለሁ ወዳጄ፣ ምንም እንኳን ራፍተኛ ብሆን ለሆዴ ከመታሰር ይልቅ ነፃ መሆንን እመርጣለሁ ብሎ ጥሎት ወደ ጫካው ሄደ ይባላል። ጊዜያዊ ችግርን ለማለፍ ሲሉ ያለ ነፃነት ተዋርዶ ለሆድ ከመገዛት ይልቅ ለክብር ታግሎ መሞት ይሻላል። አያችሁ ልጆች፣ ብዙ ጊዜ ነፃነትን የመሰለ ምንም ነገር የለም። እሺ ልጆች፣ ደህና ዋሉ ልጆች።
You're the one who's in ኢትዮጵያዊነቴን ሀገር ገነቴን የህይወቴን አምባ የጀግንነት ሀብቴን ማማስ ገነቴን እኔ አልሰጥም ኩራቴን እኔ አልሰጥም ኩራቴን አልሰጥም ኩራቴን እናት ሀገር ርስቴን ያያፍሽ ቅድማያት ኢትዮጵያዊነቴን ሀገር ገነቴን የህይወቴን አምባ የጀግንነት ሀብቴን ማማስ ገነቴን እኔ አልሰጥም ኩራቴን እኔ አልሰጥም ኩራቴን አልሰጥም ኩራቴን አትንኩብኝ እናቴ ኢትዮጵያ የመቅደላው ሰንደቅ ኢትዮጵያ አደራው ሳይወርሰን ኢትዮጵያ ለክፉ ቀን ፈርሚ
እንደምን ተነበታችሁ? ደህና ናችሁ? ደህና ጋር መስገን እውነት ነው። አቶ አጣሙ አያሌው በአሁኑ ሰዓት ማዕከላዊ እስር ቤት ታስሮ ይገኛል። ከእስር ቤት ወደ ፍርድ ቤት እየተመላለሰ ነው እና በማዕከላዊ ባለበት በአሁኑ ወቅት ከፍተኛ ኢሰብአዊ ድርጊት እየተፈጸመበት እንደሚገኝ በቂ መረጃ አለን። በማዕከላዊ እስር ቤት መጸዳጃ እንዳይጠቀም አድርገው እዛው ክፍል ውስጥ በፌስታል እንዲጠቀም ለአንድ ሳምንት አድርገውታል። ወጣቱ ታጋይ የሄሞሮይድ በሽታ ተጠቂ በመሆኑ ይህ ሁሉ ስቃይ ያለበት በመጸዳጃ ቤት እንዳይጠቀም እንዳደረጉት መረጃዎች ያመለክታሉ። እና እንደውም እዛ በሚጠቀምበት ጊዜ ሲያቃስት መተው ሁሉ ምን አባሳ ቃስታለህ ብለው እንደደበደቡት መረጃው አለን። እና በአጠቃላይ አሁን ያለበት ሁኔታ እጅግ ኢሰብአዊ በሆነ አያያዝ ነው ያለው። መርማሪዎቹም ሆኖ የጥበቃ ላይ ያሉት አንተ ከሃዲ ከዚህ እዛ ያልክ አሁን ያለ አማራጭ ሁለት ነገር ነው፣ ከፖለቲካ ውስጥ መውጣት አለበለዚያም ደግሞ ህይወትን ማጣት ነው እያሉ በጣም ከአንድ ሰባዊ ከሆነ ፍጡር በማይጠበቅ መልኩ በከፍተኛ ስቃይ ላይ ያለ መሆኑን መረጃው ደርሶናል። አዎ አሁን በዚህ አጋጣሚ አቶ አጣሙ አያሌው ብቻ ሳይሆን ዳንኤል ሽበሽም እንደዚሁ የስቃዩና የመከራው ገፈት ቀማሽ ሆኗል። በሁለቱም በጨለማ ክፍል ለሁለት እና ለሶስት ሳምንታት ታስረው እንደነበር መረጃው አለን። እንዲሁም ደግሞ ከባለቤቶቻቸው ጋርም ሁሉ ላለፉት ሁለት እና ሶስት ቀናት እንዳላገናኟቸው መረጃው አለን። እና የታሰሩበት ቦታ በጣም ቀዝቃዛ በመሆኑ የተነሳ በተለይ ዳንኤል ሽበሽም እንደዚሁ በብርድ ተጠቅቷል። እና አጠቃላይ መረጃው ከደረሰን በኋላ ይህንን የደረሰውን የሰብአዊ መብት ጥሰት እና አንድ እስረኛ በእስር ቤት በሚቆይበት ጊዜ ሊያገኘው የሚገባውን መብት፣ ሊደረግለት የሚገባውን ጥበቃ ሊያገኝ ባለመቻሉ እኛ ይህንን ጉዳይ ወደ መንግስታዊ አካላትም ወደ ዓለም አቀፍ የዲፕሎማቲክስ አካላት እንዲሁም ዓለም አቀፍ ቀይ መስቀሎች እንዲጎበኙት አምባሳደሮችም እንዲጎበኙት ደብዳቤ ጽፈናል። በነገውና ከነገ ወዲያ ለሁሉም አካላት እንዲደርሳቸው ይደረጋል። ማክሰኞ ዕለት በጽህፈት ቤታችን ይህንኑ በተመለከተ ፕሬስ ኮንፈረንስ ጠርተናል።
አቶ ዘካሪያስ በጣም አመሰግናለሁ። እንግዲህ ይሄን ነገር ወደ ፊትም አብረን የምናየው ነው የሚሆነው። እንግዲህ ወደ ሌሎች ጥያቄዎች እሸጋገራለሁ። አቶ ዘካሪያስ እንደሚያውቁት አሁን በአንድነት ለፍትህና ለዲሞክራሲ ፓርቲ ውስጥ አዲስ ካቢኔ ተዋቅሮ ያው ስራውን የጀመረበት ሁኔታ አለ። ከዛ ቀደም ባለው ጊዜ ኢንጂነር ግዛቸው ሽፈራው ያው በገዛ ፈቃዳቸው ስልጣናቸው መልቀቅ ተከትሎ አንዳንድ በነበሩ ሁኔታዎች አሁን በአዲስ ሁኔታ የተስተካከለበት ሁኔታ አለ። እስቲ እሱን ነገር ያብራሩልን። ኢንጂነር ግዛቸው የለቀቁበት ሁኔታና አሁን አዲሱ ካቢኔ ስራ የጀመረበት ሁኔታ በፓርቲው አንጻር የተካሄደበት መንገድ ዲሞክራሲያዊ መንገድ መሆኑንና የነበረው የለውጥ ሂደት በሰላማዊ ሽግግር መተካቱን እስቲ አንዳንድ ይበሉን።
አመሰግናለሁ። በፓርቲያችን በአሁኑ ሰዓት የአመራር ለውጥ ተደርጓል። ፓርቲውም በለውጥ ጎዳና በሚገርም ሁኔታ እየተንቀሳቀሰ ነው ያለው። የተደረገው የአመራር ኃላፊነት ሽግግር በፓርቲያችን ደንብና ሕግ መሰረት ነው። የፓርቲያችን ደንብ የብሔራዊ ምክር ቤት ስልጣንና ተግባር በሚለው ላይ አንድ የተቀመጠ መመሪያ አለ። የፓርቲው ጠቅላላ ጉባኤ በስራ ላይ በማይኖርበት ጊዜ ጠቅላላ ጉባኤውን በመወከል የፓርቲውን ደንብና ፕሮግራም ከማሻሻል በስተቀር ለጠቅላላ ጉባኤ የተሰጡትን ሌሎች ተግባራትን ያከናውናል ብሔራዊ ምክር ቤቱ ብሎ ደንቡ ስልጣን ሰጥቶታል። በዚህ መሰረት ኢንጂነር ግዛቸው ሽፈራው ላለፉት 6 ወራት ፓርቲውን ሲመሩ ቆይተው ጥቅምት 2007 በተደረገው ብሔራዊ ምክር ቤት ኃላፊነታቸውን ለብሔራዊ ምክር ቤቱ አስረክበዋል። በዚህ መሰረት ብሔራዊ ምክር ቤቱ ደግሞ በጉዳዩ ላይ ተወያይቶ ህግና ደንቡን ጠብቆ ደንቡ እንደሚፈቅድ አረጋግጦ በእሳቸውን የሚተኩ ተወዳዳሪዎች እንዲቀርቡ ተደርጎ ወደ 4 እጩ ተወዳዳሪዎች ቀርበው ከአራቱ አንደኛው ለሌላው ለቆ ሲወጣ 3ቶቹ እስከመጨረሻ ድረስ ተወዳድረው በመጨረሻ ላይ አቶ በላይ ፍቃዱ ከፍተኛውን ድምጽ በማግኘት የቀጣዩ የአንድነት ለዲሞክራሲና ለፍትህ ፓርቲ ፕሬዝዳንት ሆኖ ተመርጧል። ይሄ ሂደት የፓርቲውን ደንብና ህግ የጠበቀ ለመሆኑ እኔ ቀደም ሲልም በአፈ ጉባኤነት ላለፉት 4 አመታት ስራ ስለነበር እኔም የምክር ቤቱ አባል ስለነበርኩ እንደገናም ደግሞ ኃላፊነቱን የለቀቀው የኢንጂነር ግዛቸው ካቢኔ አባል ስለነበርኩ በአጠቃላይ የተሰራው ስራ ደንባዊ ነው እና በዚህ አጋጣሚ ኢንጂነር ግዛቸው በኢትዮጵያ የፖለቲካ ታሪኩ ውስጥ ላለፉት 20 እና 15 አመታት የአንድ ፓርቲ መሪ ሆነው ተጣብቀው ቁጭ ላሉ ሰዎች ኃላፊነት ለማይለቁ ሰዎች በጣም ታላቅ አርአያ ምሳሌ ሆነው የታዩ መሪ ናቸው። በገዛ ፈቃዳቸው ነው ኃላፊነታቸውን ለምክር ቤቱ ያስረከቡት እና አጠቃላይ ሂደቱ ደንባዊ ዲሞክራሲያዊ መሆኑን ላረጋግጥላችሁ እችላለሁ።
አመሰግናለሁ። ይሄን ጥያቄ ያነሳውበት ነገር ፓርቲያቸው አንድነት ለፍትህና ለዲሞክራሲ ፓርቲ ሰሞኑን አንድነት ውስጣዊ ዲሞክራሲ ባህል ያለው ፓርቲ ነው በሚል መግለጫ አውጥቷልና የዚህ የመግለጫው ጠቅለል ያለ ይዘት ሌሎች እንግዲህ ምናልባት ጥቂት ወገኖች በሚለው ሁኔታ ይሄንን የተካሄደውን ሂደት ህጋዊ ያልሆነ በማስመሰል አንዳንድ ንቅስቀሳዎች እንደሚያደርጉ ይገልጻልና ከዚህ አንጻር እንዴት ያውታል?
አዎ እሱ በጣም የሚያሳዝንና የሚያሳፍር ነው። ከአንድነት ባህል ውጪ የወጣ ነው ድርጅቱ። እዚህ አንድነት ውስጥ የነበሩ አሁን የወጡ ወንድሞቻችን አስበው አቅደው ያደረጉት ነው ማለት አይቻልም። ከጀርባ ይህንን የሚያቀናብር ኃይል እንዳለ ነው የሚያመለክቱት። እና እነኚህ በመጀመሪያ ምክር ቤቱ ውስጥ ጥቅምት 2 በተደረገው ስብሰባ ፕሬዝዳንቱም ሪዚግኔሽን ሲያቀርቡ እነኛ አሁን ወጥተው መግለጫ እየሰጡ ያሉ 2 እና 3 ሰዎች በቦታው ላይ ተገኝተው የፕሬዝዳንቱን ሪዚግኔሽን ተቀበለው ከዛ በኋላም ደግሞ በተደረገው ምርጫ መራጭም አስመራጭም ሆነው በንቃት የተሳተፉ እንደውም ደግሞ እነሱ የሚደግፉት እንዲመረጥ የሚፈልጉት ግለሰብ እንዲመረጥ ሎቢ አድርገው በከፍተኛ ሁኔታ ሎቢ አድርገው ከዛ ድምጻቸውንም ሰጥተው ሲያበቁ የተገኘውንም የድምጽ ውጤት እዛው አዳራሽ ውስጥ ቁጭ ብለው ከሰሙ በኋላ ውጤቱንም በጭብጨባ ከተቀበሉ በኋላ ነው ወደዚህ አይነት ተግባር የገቡት። ይሄ እንግዲህ በፍጹም ተገቢ ያልሆነና አንድ ዲሞክራሲ የሆነ አካሄድ ነው። የሚያሳዝነው እነኚህ ሰዎች ደግሞ በቀላሉ ኢቲቪን አግኝተው መግለጫ ለማግኘት መግለጫ ለመስጠት ችለዋል። እና እዚህ ላይ የሚያሳየው ነገር ምንድነው? አንድነት በዚህ አመት ብቻ ከመስከረም ወር ጀምሮ ሁለት ጊዜ ጋዜጣዊ መግለጫ ሰጥቷል በጽፈት ቤት። ኢቲቪ 3 4 ካሜራ ይዞ መጥቶ ቀርጾ ለአንድ ደቂቃ እንኳን አላቀረበውም ጋዜጣዊ መግለጫችን። ነገር ግን እነኚህ ሰዎች አንደኛ ህጋዊ ሰዎች አይደሉም፣ በእጃቸው ማህተም የለም። ስለዚህ ኢቲቪ በየቢሮአቸው እና በየሆቴሉ ሄዶ ነው ጋዜጣዊ መግለጫቸውን ተከታትሎ ያቀረበው። ሌላው የሚገርመው ነገር እኛ ሆቴሎች ላይ ጋዜጣዊ መግለጫ ለመስጠት ስንፈልግ ሆቴሎች አይተባበሩንም። በተለይ አሁን ራስ ሆቴል የሚባለው አስተውሳለሁ ከዛሬ 2 አመት በፊት ለጋዜጣዊ መግለጫ ጠይቀ ነው ከድረ የመጣችሁት ብሎን ስራ አስኪያጁ ካንድነት ነው ብለን ስንለው ውጡ ነው ብሎ ያለን። አሁን ግን በየሳምንቱ 44 ጋዜጣዊ መግለጫ እንዲሰጡ ያ ሆቴል ተመቻችቶላቸዋል። ኢቲቪ ጋዜጠኞች ካሜራቸውን እያነገቡ ይሄዱ ይሄንኑ ጋዜጣዊ መግለጫ ሹፋን እየሰጡ ነው። በአጠቃላይ እየተሰራ ያለው የገዢው ፓርቲ የደህንነት ኃይል ይህንን ጉዳይ እያቀነባበረ እየሰራ መሆኑን እየተመለከትንበትና ቀጣይ ቀሽም የሆነ ድራማ ለመስራት የታሰበ እንደሆነ አመልካች ነው።
በጣም ጥሩ። እንግዲህ እርሶ በዝርዝር ገልጸውታል። እንግዲህ ያው አድማጮችም ሁኔታውን ይረዱታል ይፈርዳሉ ብዬ አስባለሁ። ወደ ሌላ ጥያቄ ሳልፍ አንድነት ለፍትህና ለዲሞክራሲ በጠቅላላ ካለፈው አመት ጀምሮ በተለያየ ዙር የሚሊዮኖች ድምጽ ለነጻነት እንዲሁም የሚሊዮኖች ድምጽ ለመሬት ባለቤትነት በሚል ከፍተኛ ዘመቻ ያደረገ ህዝቡን ያነቃነቀ እንደነበር ይታወቃል። ይህ ሁኔታ ባለፉት ጥቂት ወራቶች የሁለተኛም ዙር ያለቃል መሰለኝም በመጣኑ የመዳከምና ነገሮች የመቀዛቀዝ ሁኔታ ታይቷል። ምናልባት ይሄ ከምን ሁኔታ እንደተፈጠረ ቢያብራሩት።
አዎ ትንሽ የመቀዛቀዝ ሁኔታ ተፈጥሯል። የተፈጠረው ከሐምሌ ጀምሮ ሰኔንም ጭምር አንድነት በዚህ በውህደቱ ጉዳይ ከመያድ ጋር በነበረው ውህደት ሙሉ ጊዜው ለውህደቱ ሰጥቶ ሁላችንም ትኩረታችንን እዛ ላይ አድርገን ነበር። ውህደቱ ያው በመያድ ችግር ምክንያት ሳይሳካ ቀረ እና ብዙ ጊዜያችንን የዚህ ውህደቱ ጉዳይ ወስዷል። ከዛም በኋላ ቤታችን ውስጥ ከውህደቱም ጋር ተያይዞ እንደገናም ደግሞ ቤቱ ውስጥ የለውጥ ፈላጊውም ኃይል እየጨመረ መምጣቱና የስልጣን ሽግግሩን ሂደት ለማሳካት ሲባል በእነኚህ ተጠምደን ያ የጀመርነውን የሚሊዮኖች ድምፅ ለመሬት ባለቤትነት ማስኬድ አልቻልንም። አሁን ግን የወጣት አመራሩ የአቶ በላይ ፈቃዱ ካቢኔ ተመስርቶ ባለፈው ሳምንት ምክር ቤቱ ለካቢኔው ቅና ሰጥቷል። በዛሬው ዕለትም ይኸው የአቶ በላይ ፈቃዱ ካቢኔ እቅዱን በፕሬዝደንቱ አማካኝነት ለምክር ቤቱ አቅርቦ አጸድቋል። እና ከዚህ እቅድ መጽደቅ በኋላ የተቋረጡት ህዝባዊ ንቅናቄዎች በጣም በጣም በተጠናከረ መልኩ ይከናወናሉ።
ይቅርታ እኔም በመሃል ግባና ጥያቄ ላቀርብልዎት። ይሰማዎታል? ሃሎ።
ይሰማኛል።
በጣም ጥሩ። ቅድም ሲናገሩ ኢንጂነር ግዛቸው በመፈቃዳቸው ስልጣናቸውን ለቀዋል፣ ለዚህም ደግሞ ድርጅታችን ኩራት ይሰማዋል ብለዋል። ምክንያቱም በፈቃድ በመልቀቃቸው የመጀመሪያው ናቸው ብለውናል። አሁን እንደምን ሰማው ከሆነ እርሶ ሁለት ሶስት ናቸው የሚሏቸው አንዳንድ ግለሰቦች በራስ ሆቴል እየሄዱ ምርጫው የተካሄደው በትክክል አይደለም ወዘተ ያሉ ነው የሚሉን። ይሄንንም እንሰማለን። ኢንጂነር ግዛቸው በፈቃዳቸው የለቀቁት ሰው እንደዚህ ሲባል ምን ይላሉ? ዝም ብለው ነው ቁጭ የሚሉት? አረ እኔ በፈቃዴ ነው የለቀቁት አይሉም ወይስ ምን ይላሉ?
አው ይሄንን ጥያቄ በቀጥታ ለኢንጂነር ግዛቸው አቀርበ ሳቸው ቢመልሱት ይመረጣል። ምክንያቱም እኔን የሚመለከት አይደለም። ግን እርግጠኛ ነኝ ኢንጂነር ግዛቸው ይሄ በሳቸው ስም እየተነገደ ያለውን ነገር በቅርብ ጊዜ ወጥተው በሚዲያ ትክክል እንዳልሆነና እሳቸው አምነውበት ለፓርቲው ማደግና ደህንነት ሲሉ ያደረጉትን ጉዳይ ግለሰቦች የራሳቸውን ድብቅ ዓላማ ለማሳካት ሲሉ የሚያደርጉትን እንቅስቃሴ አውግዘው መግለጫ ይሰጣሉ ብዬ ተስፋ አደርጋለሁ። እዚህ ላይ አንድ ነገር ላድርግላችሁ፣ ተጨማሪ ነገር ልሰጣችሁ ፈልጋለሁ። እነኚህ አሁን እንግዲህ ሁለት ጊዜ ነው በተከታታይ መግለጫ እየሰጡ ያሉት። ከ15 ቀን በፊት እንደዚሁ እዚሁ ራስ ሆቴል መግለጫ ሰጥቷል። አሁን ደግሞ ከሁለት ቀን በፊት አርብ ዕለት እንደዚሁ ራስ ሆቴል መግለጫ ሰጥቷል። መግለጫ ሰጡ የተባሉት ግለሰቦች ከአምስት ዞን የመጡ ተብሎ ነው የቀረበው። እኔ አሁን ባለው ካቢኔ የድርጅት ጉዳይ ኃላፊ እንደመሆኔ መጠን ጉዳዩን በቅርብ ስከታተለው ነበር እና የመጡትንም ሰዎች አስፈላጊ ከሆነ በስም ሁሉ መግለጽ እንችላለን። አንዳቸውም የተቋም ውክልና የሌላቸው መሆኑን አረጋግጠናል። አንደኛው ለምሳሌ ምዕራብ ወለጋ፣ ከምዕራብ ወለጋ የአንድነት ዞን ተወክዬ ነው የመጣሁት ያለው ገማም መርጋ፣ እዚሁ ሸጎሌ አካባቢ በቀንስራ የሚተዳደር ወጣት ነው እና መረጃው እጃችን ላይ አለ እና የምዕራብ ወለጋን የአንድነት ካባ አልብሰው ነው ያቀረቡት። ሌላው ደግሞ ታደሰ ወርቁና ግርማ ታረቀኝ የምስራቅ አሩሲና የምዕራብ አሩሲ ተጣሪዎቻችን ናቸው። እዚህ እንዲመጡ ያደረጓቸው አዲሱ ካቢኔ መግለጫ ይሰጣል ብለው ነው የጠሯቸው እና ከጠሯቸው በኋላ እነኚህ ሰዎች አደናግረዋቸው መግለጫ እንዲሰጡ ተደርጓል እና የሰጡትንም መግለጫ በትላንትናው ዕለት በኢቲቪ ቀርቧል። እነኚህ ሰዎች ግን የዛን ሁለታ ራስ ሆቴል ከተገኙ በኋላ ጉዳዩ ስላላማራቸው ከመግለጫው በኋላ በቀጥታ ቢሮአችን መጥተው ምንድነው የተፈጠረው ነገር ፓርቲያችን የቱ ጋር ነው ያለው ብለው ጠይቀው ስናስረዳቸው እንዲህ አይነት ማጭበርበር ተደርጎብን እኛ ተሳስተን ራስ ሆቴል ተገኝተን ጋዜጣዊ መግለጫ ሰጥተናል እና ይቅርታ አድርጉልን ብለው ለፍኖተ ነጻነት መግለጫ ሰጥተው ፍኖተ ነጻነት ብሬኪንግ ኒውስ ብሎ በዛን ሁለት አሰራይቶ የኢቲቪን ቀሽም ድራማ ወይም አኪል ድራማ ማክሸፍ ተችሏል። ግን ኢቲቪዎች ስላልተከታተሉት ይመስለኛል በትላንትና ሁለት እነኚህ ሁሉ ሰዎች አቀርበዋቸዋል እና በአጠቃላይ ወደ አምስት ሰዎችን ነው ትላንት በኢቲቪ በራስ ሆቴል ጋዜጣዊ መግለጫ ሰጡ ተብሎ የቀረቡት። እነኚህ ሰዎች እንዳልኩ ከነኚህ ከሁለቱ ከተወናብተው ከመጡት በስተቀር ሌሎቹን አናቃቸውም፣ የፓርቲው አባላቶች አይደሉም። ስለዚህ በባሌ ዞን ስም መግለጫ ተሰጥቷል፣ በአፋር ዞን ስም መግለጫ ተሰጥቷል። መዋቅራችን ግን እነኚህን ሰዎች አናቃቸውም፣ በዞናችን ስም ሊነገድብን አይገባም ብሎ መግለጫ አውጥቷል። በነገው ዕለት እና በማክሰኞው ዕለት ይሄንን ይፋ እናደርጋለን።
ጌታ ሰፋ ያለ ማብራሪያ ስለሰጡን እጅግ በጣም አመሰግናለሁ። ይሄን አርስ በተመለከተ ሆኖም ቁልፉ እንደሚገባን ከሆነ ያለው ኢንጂነር ግዛቸው ጋር ነው። እኛ ኦን ስንጠይቆት ለምን ኢንጂነር ግዛቸው አልመለሱም ምንድነው ምክንያታቸው ሳይሆን ለጠይቃችኋቸዋል ወይ እባካችሁ እንደዚህ የተደረገው ነው ባኮ ይሄን ነገር ራስዎ ገልጸው ያውጡ ለምን አላላችኋቸውም እናንተ? ምክንያቱም ሳቸው ናቸው የለቀቁት። በሳቸው ስም ሲነገድ ድርጅቱ ሲረበሽ ዝም ብሎ መመልከቱ ትክክል አይደለም። የድርጅቱ መሪ እንደነበሩ ሁሉ አሁንም በመንፈስ በአይዲያ በአላማ ከድርጅቱ ጋር እስከሆኑ ድረስ ይሄ ነገር የለም፣ ኢትዮጵያውያን ሆይ ይሄ ነገር ስተት ነው ብለው እንዲናገሩ ለምን ድርጅቱ አይገፋፋቸውም አይጠይቃቸውም? ይሄ ነው የኔ ጥያቄ።
ኦኬ አመሰግናለሁ። ጥያቄው ግልጽ ነው። እኔ ድርጅቱ ይሄን ማድረግ አለበት ብዬ አላምንም። ኢንጂነር ግዛቸው ከፕሬዝዳንትነታቸው ነው የለቀቁት። የብሔራዊ ምክር ቤቱ አባል ናቸው። አሁንም መረጃው አይኖራቸውም ብዬም አላስብም። ይሄንን መረጃው ይኖራቸዋል። ይሄንን ተከትሎ መግለጫ መስጠት ያለባቸው እሳቸው ናቸው። ሆኖም ግን ቀድሞም ቢሆን ከፕሬዝዳንትነታቸው ሲለቁ በፍቃዳቸው ማንንም ሳያስገድዳቸው ነው። እኔ አለቅም፣ ጠቅላላ ጉባኤው ለሶስት አመት መርጦኛል፣ ቀጥላለሁ ቢሉ እኮ ማንንም እሳቸውን ካላፊነት ማውረድ አይቻለም። ስለዚህ የእሳቸውን ታላቅነትና በዚህ ያገኙትን ትልቅ ክብር የሚያጎድፍ ነገር እየተደረገ ባለበት ሁኔታ እሳቸው ዝም ማለታቸው እኔም ራሱ ግራ ገብቶኛል። ምናልባትም አሁን እንደው እንዳንቻኮል ብዬ ነው የምገምተው። እሳቸው በቀጣዩ ጊዜ ይህንን ነገር አይተው መግለጫ ይሰጣሉ ብዬ ተስፋ አደርጋለሁ። እንደ ድርጅት ግን ድርጅቱ እሳቸው መጠየቅ አለበት ወጣው ያስተባብሉ ማለት አይገባውም። ይሄ የአንድነት ባህል አይደለም። በቃ አንድነት ሰዎች በነጻነት አስተያየታቸውን የሚገልጹበት ተቋም ነው። ስለዚህ እሳቸው ይሄ መረጃው ስካላቸው ድረስ ወጣው መግለጽ አለባቸው። ይሄን ነው እኔ እንደው የግል እምነቴ ነው ማንጸባርቀለሁ።
በጣም አመሰግናለሁ አቶ ዘካሪያስ። እንግዲህ የመጨረሻ አንድ ጥያቄ ላቅርብ። ምርጫ እንግዲህ እየቀረበ ነው። አንድነትም አዲስ ካቢኔ እየተንቀሳቀሰ ነው። ቀጣዩ ምርጫና አንድነት እንዴት ነው የሚያዩ? አንድነት ቀጣዩ ምርጫ የተሳትፎን በአጠቃላይ ያለውን ሁኔታ በትብብርም በውህደትም ከሌሎች ፓርቲ ጋር ባለው ሁኔታ እንዲሁ በአጠቃላይ ለመጪው ምርጫ ምን ያህል ዝግጁ ነው?
አንድነት የምርጫ ፓርቲ ነው። በቀጣዩ ጊዜ አንድነት የሚኖረው ምርጫ በተመለከተ በምርጫው መሳተፍና አለመሳተፍ በሚመለከተው የፓርቲው ከፍተኛ አካል የሚወሰን ነው። እኛ ግን ዝግጅታችንን ያደረግነው ያለ ነው። ምርጫም ብንገባም ባንገባም ለምርጫ ቁመና ለምርጫ መድረስ በሚያስችለን ቁመና በመላ ኢትዮጵያ ዝግጅታችንን እያደረግን ነው። ባለፉት አመታትም ስንሰራ የኖርንበት ነው እና እንግዲህ ከፓርቲዎች ጋርም እንደዚሁ የቅርብ ግንኙነትና ትስስሮች አለን። እንግዲህ ምርጫ መግባታችንና አለመግባታችን በፓርቲው ከፍተኛ አመራር አካል ሲወሰን ወደፊት የምንገልጸው ጉዳይ ይሆናል።
አቶ ዘካሪያስ የማነብራን የአንድነት ለፍትህና ለዲሞክራሲ ፓርቲ የድርጅት ጉዳይ ላፊ ስለሰጡን ማብራሪያ በጣም እናመሰግናለን። እግዚአብሔር ይስጥልን። በተከታይም ያለውን ሁኔታ እየተከታተልን እናቀርባለን። ለዛሬው አመሰግናለሁ።
እኔም ይህንን እድል ሰጣችሁን ፓርቲን በመወከል ለአድማጮች የፓርቲያችን ወቅታዊ ሁኔታ እንድገልጽ ስለፈቀዳችሁልኝ በአንድነት ለዲሞክራሲና ለፍትህ ፓርቲ ስም አመሰግናለሁ።
መልካም
ሰላም ሁኑልኝ።
You're my friend.
እንደምን አርፍዳችኋል አድማጮች 11 ሰዓት ሆኗል የሳምንቱ ዜና ቀጥሎ ይሰማል የእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሮን ለኢትዮጵያ አቻቸው ኃይለ ማርያም ደሳለኝ ያቷን ዳርጋቸው ጽጌን ጉዳይ በማስመልከት ደብዳቤ መጻፋቸውን ዘንድ ኢንዲፔንደንት ጋዜጣ ዘግቧል እንደ ጋዜጣው ዘገባ ከሆነ ጠቅላይ ሚኒስትር ዴቪድ ካሜሮን ካቷን ዳርጋቸው ልጆች በቀጥታ ይደረሳቸው ደብዳቤ በተለይ ውስጣቸው ስለነካው በጉዳዩ ጣልቃ በመግባት በግላቸው ደብዳቤ መጻፋቸውን ጠቁመዋል ጠቅላይ ሚኒስትሩ በደብዳቤያቸው ያቷ ኃይለ ማርያም አስተዳደር ቸልተኝነቱን በማስወገድ ላቷን ዳርጋቸው ማነቃቸውንም አስፈልገ የምክርና የጥብቅና አገልግሎት እንዲያገኙ በተጨማሪም የመጎብኘት መብት እንዲከበርላቸው ጠይቀዋል ጠቅላይ ሚኒስትሩ በተጨማሪ እስከዛሬ ያደረግን ባሉት ጫና የኢትዮጵያ አስተዳደር ጫናውን ተቋቁሞ በእንቢተኝነቱ እንዳለ ጠቁመዋል ጠቅላይ ሚኒስትሩ ይሁን እንጂ የሳቸው የግል ደብዳቤ ጥሩ መልስ ይዞ እንደሚመጣም ተስፋ እንዳላቸው ገልጸዋል በተያዘ ዜና አቶ ኃይለ ማርያም ደሳለኝ ለእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሮን መልስ መስጠታቸውን የመንግስቱ ልሳናት እየዘገቡ ነው። አቶ ኃይለ ማርያም በመልሳቸው በፍርድ ቤት ሂደት ጣልቃ እንደማይገቡና አቶ አንዳርጋቸው ተከላካይ ጠበቃ እንደተመደበላቸው ነገር ግን የፍርድ ቤቱን ክርክር የማሸነፍ እድላቸው የመነመነ መሆኑን ገልጸዋል። አቶ ኃይለ ማርያም በማከለም የእንግሊዝ መንግስት ለመሰል አሸባሪዎች ጠለላ እንዳይሰጥ ሲሉ ጠይቀዋል። አቶ ኃይለ ማርያም በመጨረሻም አቶ አንዳርጋቸው በይቅርታ የእስር ቅጣት ሊያገኙ የሚችሉበትም እንዳለ መጥቀሳቸው ተዘግቧል የኢትዮጵያ ባለስልጣናት በየሄዱበት የማሸማቀቁና የማሳፈሩ ተግባር ተጠናክሮ ቀጥሏል። ባሳለፍነው ሳምንት ለስራ ጉዳይ ወደ አሜሪካን ዋሽንግተን ዲሲ ብቅ ብለው የነበሩት የአዲስ አበባ ከንቲባው ድሪባ ኩማ በጉብኝት ላይ እንዳሉ ከኢትዮጵያውያኑ ከባድ ተቃውሞ አስተናግደዋል። በኢትዮጵያ ውስጥ እየተፈጸመ ላለው መጠነ ሰፊ ግድያና እስር በቀጥታም ይሁን በተዘዋዋሪ ተጠያቂ መሆናቸውን ኢትዮጵያውያኑ ድምጻቸውን ከፍ አድርገው አሰምተዋል። አዲስ አበባም ሆነ የዙሪያ ከተሞች ለሽያጭ አይቀርቡም በማለት ተቃውሟቸውን አክለዋል። ኢትዮጵያውያን ሙስሊሞች ታላቅ የተቃውሞ ሰልፍ በአሜሪካ ስቴት ዲፓርትመንት አካሄዱ። የፈርስት ኢዝራ ፋውንዴሽን ከዋሽንግተን ዲሲ ግብረ ኃይል ጋር በመተባበር በአይነቱ ልዩ የሆነ ከፍተኛ የተቃውሞ ሰልፍ በአሜሪካ ስቴት ዲፓርትመንት ተካሂዷል። በርካታ የኢትዮጵያ ሙስሊሞች ከበርካታ የአሜሪካን ግዛቶች በመሰባሰብ ሰልፉን በእጅጉ ያደመቁት ሲሆን ሌሎች በርካታ ክርስቲያኖችም በሰልፉ መካፈላቸው ተዘግቧል። ይኸው ኢትዮጵያ ውስጥ የኢትዮጵያ ሙስሊሞች እያካሄዱ ያሉትን ትግል ለመደገፍ እና ከጎናቸው መሆናቸውን ለማሳየት ዋናው የሰልፉ ዓላማ መሆኑም አብሮ ተዘግቧል። የኢትዮጵያ አገዛዝ በወንጀልና በሽብር የሚጠረጠራቸውን ሰዎች በሱዳን ግዛት ውስጥ በቀላሉ ለመያዝና ንብረቶቻቸውን ለመውረስ የሚያስችለውን አዋጅ ለፓርላማ አቀረበ። ረቂቅ አዋጁ ሁለቱ ሀገራት በወንጀል የተጠረጠሩ ዜጎችን በመያዝ ለፈላጊው ሀገር አሳልፎ ለመስጠት የሚያስችላቸው ነው። በረቂቅ አዋጁ ላይ እንደተመለከተው በዚህ ትብብር መሰረት መረጃው በሚፈለገው ሀገር አግባብነት ባለው ተቋም ሕጋዊ መጠየቂያ ደብዳቤ መሰረት ለተጠያቂው ሀገር በመላክ ይከናወናል ይላል። ስምምነቱ በተጠርጣሪ ወንጀለኞች ጉዳይ ማስረጃዎችን የመሰብሰብ፣ ቃል የመቀበል፣ የሚያዙ ሰዎችን ወይም ምስክሮችን ለትብብር ጠያቂው ሀገር የፍርድ አካላት የምስክርነት ቃላቸውን እንዲሰጡ የማድረግ፣ የፍርድ ሰነዶችን ለተጠርጣሪዎች የማድረስ፣ የንብረት ብርበራ ማድረግና መያዝ፣ የወንጀል ፍሬ ነገሮችን በመለየት የሚያዙበት የሚታገዱበትና የሚወረስበትን ሁኔታ የማመቻቸት፣ የተጠርጣሪ ግለሰቦች ግንኙነትን የመጥለፍ፣ በወንጀል ሂደት ውስጥ ሰርጎ በመግባት የወንጀል መረጃዎችን የማሰባሰብና በጊዜያዊነት ለወንጀል ስራ የተያዙ ሰዎችን አሳልፎ የመስጠት ትብብሮችን ያጠቃልላል። ሁለቱ ሀገራት እንደ አውሮፓውያን አቆጣጠር ዲሴምበር 4 2013 በሱዳን ካርቱም ከተማ በሱዳንና በኢትዮጵያ መካከል በወንጀል ጉዳዮች ላይ የጋራ ትብብር በፈጸሙት ስምምነት መሰረት ይህ አዋጅ መቅረቡም ታውቋል። የህዝብ ግንኙነት ካድሬዎች በማህበራዊ ድረገጾች ላይ ሊዘምቱ ነው። በአቶ ሬድዋን ሁሴን የሚመራው የመንግስት ኮሚኒኬሽን ጉዳዩ ጽፈት ቤት አሰልጥኖ በፌዴራል የመንግስት ተቋማት በህዝብ ግንኙነት ኃላፊነት ለመደባቸው ካድሬዎች የሁለት ቀናት የማህበራዊ ድረገጾች አጠቃቀም ስልጠና በመስጠት በተለይ በግንቦት ወር የሚካሄደው አገር አቀፍ ምርጫ እንዲሳካ የበኩላቸውን አዎንታዊ ሚና እንዲጫወቱ አደራ ተጥሎባቸዋል። ጽፈት ቤቱ የመደባቸው ካድሬዎች በተለይ በማህበራዊ ድረገጾች አጠቃቀም ደካማ በመሆናቸው ምክንያት ሚኒስትሩ አቶ ሬድዋን በሰበሰቧቸው ቁጥር ከፍተኛ ብስጭት፣ የኢህአዴግን አቋም እንኳን መናገር የማይችሉ በማለት እስከ መዝለፍ ደርሰዋል። በአዲስ አበባ ቦሌ አካባቢ የሚገኘው ዋሽንግተን ሆቴል ባካሄደው ስልጠና ካድሬዎቹ እንደ ፌስቡክና ትዊተር ባሉ ማህበራዊ ድረገጾች ላይ እንዴት መጠቀም እንደሚችሉና የመስሪያ ቤታቸውንና የመንግስትን አቋም ከማስረዳት ባለፈ ጸረ መንግስት አቋም ያላቸው መረጃዎች በማጣጣልና በማስተባበር ረገድ የበኩላቸውን የተከላካይነት ሚና እንዴት እንደሚወጡ በመሰልጠን ላይ ናቸው። በተለይ በማህበራዊ ድረገጾች መንግስትን በሚቃወሙ ኃይሎች ሙሉ በሙሉ ቁጥጥር ስር እንደወደቀ የአቶ ሬድዋን ቢሮ የሚያምን ሲሆን ይህን ለመመከት የሚያስችል ብቃት ያለው የኮሚኒኬሽን ባለሙያ ባለመኖሩ ካድሬዎቹ በተደጋጋሚ ወቀሳ ሲሰነዘርባቸው መቆየቱም ተነግሯል። 9 የተቃዋሚ የፖለቲካ ድርጅቶች የትብብር ስምምነት ተፈራረሙ። 9 የኢትዮጵያ የተቃዋሚ ፖለቲካ ፓርቲዎች ጥቅምት 11 ቀን 2007 ዓ.ም በሰማያዊ ፓርቲ ጽህፈት ቤት የትብብር ስምምነት መፈራረማቸውን ነገረ ኢትዮጵያ ጋዜጣ ዘግቧል። ፓርቲዎቹ ነጻ፣ አሳታፊና ተአማኒ ምርጫ እንዲካሄድ በትብብር ለመስራት፣ የፖለቲካ ምህዳሩን ለማስፋትና የዜጎችን ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ በጋራ ለመታገል መስማማታቸውን ትብብር ሰነዱ ላይ አስፍረዋል። ትብብሩን እንዲመሩ ኢንጂነር ይልቃል ጌትነት ከሰማያዊ ፓርቲ ሊቀመንበር፣ አቶ ኤርጫፎ ኤርጌሎ ከከምባታ ህዝቦች ኮንግረስ ምክትል ሊቀመንበር፣ አቶ ግርማ በቀለ ከኦሞ ህዝቦች ዲሞክራሲያዊ ድርጅት ዋና ጸሐፊ፣ አቶ ካሳ አበባው ከመያድ ምክትል ዋና ጸሐፊ እንዲሁም አቶ ኑሪ ሙደሂር ከመኢዴፓ ገንዘብ ያዥ ሆነው ተመርጠዋል። አንድነትና መድረክ ውስጥ የታቀፉት ፓርቲዎች ትብብሩን ለመፈረም በየድርጅቶቻቸው ውሳኔ ባለመተላለፉ አለመፈረማቸውን ነገር ኢትዮጵያ ገልጾ፣ ይሁን እንጂ ፓርቲዎቹ የትብብር ስምምነቱ ይፈርማሉ ተብሎ እንደሚጠበቅም ጠቁመዋል። በአማራ ክልል የመምህራንና ሰራተኞች ፍልሰት ጨምሯል ተባለ። በክልሉ በሚገኙ የሰሜን ጎንደር ጠረፋማ ወረዳዎች በአዊ፣ በዋግምራና በኦሮሞ ብሔረሰብ አስተዳደር ዞኖች የሚገኙ መምህራን ወደ አጎራባች ክልሎች በመፍለሳቸው በትምህርት ጥራት ላይ አሉታዊ ተጽዕኖ እያደረሰ መሆኑን ባለሙያዎች ገልጸዋል። ክፍተቱን ለመሸፈን 10ኛ ክፍል ያጠናቀቁና በልዩ ልዩ ሙያ የተመረቁ ተማሪዎች እንዲቀጠሩ ለአራቱ ዞኖች ደብዳቤ ስለደረሳቸው ይህንኑ እያስፈጸሙ መሆኑ ተገልጿል። የሚቀጠሩ አዲስ መምህራን ለ15 ቀን ስልጠና ተሰጥቷቸው ወደ ስራ እንደሚሰማሩ የገለጹት ባለሙያዎች የ10ኛ ክፍል ተማሪዎች የተቀጠሩት በወር 774 ብር ደሞዝ ሲሆን አካባቢ ብርሃነትና የኑሮ ውድነት ጋር በዚህ ደሞ ስራቸውን በአግባቡ ይወጣሉ የሚል እምነት እንደሌላቸው ተናግረዋል። በጃና ሞራ በዳና ጠለምታ አካባቢ ያሉ የመንግስት ሰራተኞች በከፍተኛ ሁኔታ እየፈለሱ ወደ ትግራይ ክልል እንደሚገቡ የተናገሩት የወረዳ አመራሮች ባለፈው አመት ብቻ ከ650 በላይ መምህራን እንደፈለሱ ተናግረዋል። መምህራኑ ከሚያገለግሉበት አካባቢ በ10 ኪሎ ሜትር ርቀት በሚገኘው የትግራይ ክልል የገጠር ከተማ የበርሃበል መኖሪያ ቤትና የመብራት አገልግሎት ተዘጋጅቶ የተሰጠ የአማራ ክልል መንግስት ይህንን ባለማድረጉ የተነሳ ወደ ትግራይ ክልል በመሄድ የተሻለ ኑሮ ለመኖር እንደሚገደዱ አመራሮቹ ተናግረዋል። በአንዲት ሀገርና ሰንደቅ ዓላማ ስር እየኖሩ እንደ ሁለተኛ ዜጋ መቆጠራቸው እንዳሳዘናቸው ተናግረው የክልሉ መንግስት ችግሩን እንዲያስተካክል በተደጋጋሚ ለቀረበለት ጥያቄ መፍትሄ እንዳልሰጠበት ገልጸዋል። በሌላ በኩል በኦሮሞ ብሔረሰብ አስተዳደር ዞን ያሉ ባለሙያዎች ያለባቸውን ተመሳሳይ ችግር የገለጹ ሲሆን በተመሳሳይ መምህራኑ በመልቀቅ ወደ አዲስ አበባ ዙሪያ በሚገኙ የኦሮሚያ ክልል ትምህርት ቤቶች በመፍለስ ላይ መሆናቸውን ገልጸዋል። የዚህ ምክንያት የሚገልጹት የትምህርት ባለሙያዎቹ በኦሮሚያ ክልል የሚሰጠው የመኖሪያ ቤትና ልዩ ልዩ ጥቅማ ጥቅም ለፍልሰቱ አብይ ምክንያት መሆኑን ተናግረዋል። የመንግስት የደህንነትና የመረጃ መስሪያ ቤት ኢንሳ በኢሳትና ሌሎች ሚዲያዎች ላይ እርምጃ እንዲወስድ ተጠየቀ። የፌደራል ጉዳዮች ሚኒስቴር ሰሞኑን አሻሽሎ ያዘጋጀውና የኢህአዴግ ምክር ቤት አባላት እንዲወያዩበት የተዘጋጀው ሰነድ በተለይ ለኢሳት እንደደረሰው የገለጸ ሲሆን ሰነዱ የመንግስት የመረጃና የደህንነት መስሪያ ቤት ወይም ኢንሳ በኢሳት በአሜሪካና በጀርመን ድምጾች ላይ እርምጃ እንዲወሰድ ከመማጸን ጀምሮ መንግስት በሴቶች በወጣቶችና በመሁራን ስም የሃይማኖት ማህበራትን እንዲቋቋሙ ገዛ እንዲያደርግ፣ በሰርተፍኬትና በዲግሪ ደረጃ የሃይማኖት ትምህርት የሚሰጡ ተቋማት እንዲቋቋሙ ገዛ እንዲያደርግ ይመክራል። ኢሳት፣ ቪኦኤ፣ የጀርመን ድምጽ ሬዲዮ ስርዓቶች በኢንሳ ቁጥጥር ስር ማዋል ያስፈልጋል የሚለው ሰነዱ እያንዳንዱ የፈጠራ ድርሰት በዝርዝር ማንሳትና ይህንኑ ለመመከት የሚያስችል መልእክት ለመቅረጽ ከመሞከር ተቆጥበን በየወቅቱ በሃይማኖት ሽፋን የፖለቲካ ንግድ ላይ የተሰማሩ ወገኖች የሚያነሷቸው ነጥቦች መነሻ በማድረግ ጠንካራ የመከታ ስራ መስራት ተገቢ ነው ብሏል። በተለይ በሀገር ውስጥ ያሉ አባሎቻቸው ላይ የማያቋርጥ እርምጃ መውሰድ ተገቢ ነው ሲልም መክሯል። በመጨረሻም በኢትዮጵያ ፖሊዮ አሁንም ህዝቡን እየጠቃ ነው ሲል ዩኒሴፍ አስታውቋል። ኢትዮጵያ በፈረንጆች አቆጣጠር ከ2008 እስከ 2013 በነበረው ጊዜ ከፖሊዮ ነጻ አገር ተብላ የተወሰደች ቢሆንም ካለፉት 2 ዓመታት ጀምሮ በሽታው እንደገና መታየቱን ዩኒሴፍ አስታውቋል። ባለፈው ዓመት 10 የፖሊዮ ተጠቂዎችን መታየታቸውን የገለጸው ዩኒሴፍ የበሽታው እንደገና መከሰት ለሀገሪቱ ለቤተሰቦችና ለህፃናት እጅግ አደገኛ ክስተት ነው ብሏል። ኢትዮጵያ በሽታውን ለመከላከል ተጨማሪ 2 ሚሊዮን ዶላር እንደሚሰጣት ዩኒሴፍ አክሎ ገልጿል። የሳቱ ዜና በዚህ አበቃ።
Seninle ma, seninle ma, kesa kesa koş. ሽናውቂ አንተ መልያህን ንገረኝ እኔ ግን ባኒነቴ ውስጥ እኔን ሳጣ ሁሉም ነገሬ ከኔ ቢወጣ ፍለጋ ጀመርኩ ራሴን ላመጣ በሞራል መራቆቴ በመግባር መደህየቴ ግልጽ የሆነው ድክመቴ ተረዳሁት ከንቱነቴ እናም ፈለግኩኝ ምላሽ የመገኛ ያድራሽ ጠየቅኩ አየው ሰማው ያኔነቴ ማንነቴን ምላሽ አጣ ምን አፈጥሬ ተመለስኩ የዋሊት ሸመጠጥኩኝ። እኔነቴን እያደንኩኝ፣ እኔ ማን ነኝ? የማን ብቃይ? ማንነቴ ይጠፋብኝ፣ ግብሬ ጎልቶ የማይታይ እኮ ማን ነኝ ብዬ ሳቀልጠው ዋይታዬ። ሰዎችን አገኘው ከወደ ኋላዬ፣ አቤት አሉ፣ መልስም ሰጡን ጩኸቴን ይሰሙ። በእኔ ማንነት ራሴ መጥተው በመንፈሳቸው ይደሙ። ቀድመው ታዩኝ፣ አቤት አሉኝ ቅድማያቴ፣ ራሴን ማያ መመልከቻ መስታወቴ። ለእኔ ሀገር መስለው ታዩኝ ማንነቴን የሚገልጹ፣ በምናቤ ያየኋቸው በማንነት የታነጹ። ያን ጩኸቴን የሰማ ወንዳያቴ ቀደመና እንዲህ አለኝ ቀረበና፣ በሚያሳብቅ ማንነቱ በግርማ ሞገሱ ከፊቴ ቆሞ፣ በለበስኩት ልባሽ ስተት እጅግ በጣም ተቀይሞ ታየኝ። እሱም አየኝ አይኑን በደም አቅልሞ፣ ልጄ ስሚኝ ልንገርሽ አድምጪኝ፣ ከልብሽ ሆነሽ አንዴ ጆሮ ስጪኝ። አንቺነትሽ ማንነትሽ ይኸውልሽ፣ ማነኝ ስትይ የጠየቅሽው አሁን ፈልገሽ ያጣሽው ራስሽ ነሽ ያፈርሽው፣ መሆን ትተሽ ያስመሰልሽው በብትቶ የለወጥሽው። እና ልጄ ማንነትሽ አንቺነትሽ ናት ኢትዮጵያ ሀገርሽ፣ እሷ ውስጥ ነው ያለው መልስሽ፣ ራስን መምሰል ነው ማወቅሽ። ልጄ ተመለሽ እችን ሀገር መስለሽ ራስሽን ይው፣ ውብ ኢትዮጵያዊነት ከቶ ሳትበርሹ። ይነግረኛል ልሰማለው ከፊቱ ቆሜ፣ በአልባሳቱ በልሳኑ ንጽህነት ተገርሜ። ደሞ እኮ ልክ እንደ ልጁ ተጀንኜ፣ እኔ ሳልሆን ሌላ ሆኜ። ሴት አያቴ ቀጠለች፣ እሷም ውብ ናት የደመቀች፣ ራሷን ሆነ ያለፈች አለችኝ። ምን ነው ልጄ ሀገሬ ላንቺ ያጣች ይመስል፣ ቋንቋሽ ለምን ይበከል፣ ግብርሽ ለምን ይሸንገል፣ ልብስሽ ለምን ይሰቀል? የውልሽ ልጄ ስልጣኔ መምሰልን አይመስለውም፣ መምሰልም ስልጣኔን አይወክለውም። ልብ ግዢ ልጄ ተመለሽ ወደ ደጄ፣ እንቺ ማንነትሽ ይኸው አንቺነትሽ። ተቀበይ ወዲያ ጣይና የለበሽው ምናምንቴ፣ እንቺ ጥበቤን ልበሽ ተውበሽ ቁሚ ከፊቴ አለችኝ። ሰማኋት አንደበታቸው አንድ ሆኖ፣ ታይ ተመለሽ ሲሉኝ በትህትና የማንነት መንፈስ በልቤ ላይ ጸና። እኔነቴን አገኘው ራሴን ሆንኩና። አመሰግናለሁ።
ሃሎ፣ ጤና ይስጥልኝ። ሃሎ፣ 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 ጤና ይስጥልኝ። ይሰማል? ሃሎ፣ ጤና ይስጥልኝ።
ደህና ይመስገን። ደህና
ይሰማል?
አሁን ይስማኛል።
ቆንጆ እንግዲህ የትራል ነው ያለን ሞክር አድማጮቻችን አሁን ከኛ ጋር በመስመር ላይ ኢንጂነር ይልቃል የሰማይ ፓርቲ መሪ ይገኛሉ። ኢንጂነር በዚች አጭር ጊዜ ውስጥ ፈቃደኛ ሆኖ ስላገኘነው ከፍ ያለ ምስጋና በኢትዮጵያ ድምጽ ሬዲዮ አድማጮችና በሰራተኞቹ ስም አቀርብልዎታለሁ። በቀጥታ ወደ ጥያቄ ልግባና ከሁሉ በሚቀድመው ያንድ ድርጅት መሪ መጠየቅ ያለበት ድርጅቱ በምን አይነት ሁኔታ ላይ እንዳለ አጥር ያለ መግለጫ ቢሰጡን።
አው ድርጅታችን በዚህ አመት ምናልባት ይኖርም አይኖርም ምርጫ የሚባለው አመት በመሆኑ ያንን የሚመጥን ስራ እናቀድ በማዘጋጀት ላይ ይገኛል። ከዛ በተረፈ ደግሞ ከሌሎቹ ፓርቲዎች ላይም ጋርም ሆኖ ይሄንን አሁን ያለውን ግዜና በቀጣይም አብሮ መስራት በሚቻልባቸው ሁኔታ ላይ ሰፊ ስራና ጥልቁ ይይት ያደርግ ቆይቷል። ከዛ በተጨማሪ ቀደም ባሉት ግዜ ባለፈው አመት የተሰሩ ስራዎች፣ ድክመቶች፣ ጥንካሬዎች እንዲሁም ደግሞ የውስጥ ኦዲቶች አመታዊ በጀታችን የምንዘጋበት ግዜ ስለነበረ እነዚህን በማከናወን ላይ ነው ያለነው። በአጠቃላይ ለአዲስ ስራ ያስተሳሰብና የቅድ ዝግጅት ያሰራር ፕላን በማውጣት አሁን ለተግባር እንቅስቃሴ ጫፍ ላይ ያለንበት ግዜ ነው።
ኢንጂነር እንግዲህ ከርሶ አነጋገር እንደገባን በሁለት በኩል ነው የተሰለፋችሁት ማለት ነው። እንዳሉት ምርጫ አይኖርም አይኖርም። የመጀመሪያው የድርጅታችሁን ስራ ማጠናከር ሲሆን ሁለተኛው ደግሞ ከሌሎች የኢትዮጵያዊ ዲሞክራቲክ ኃይሎች ጋር አብሮ ለመስራት ነው። ትክክል ነኝ?
አውነት ነው ናት ነው።
በጣም ጥሩ። እንደዚህ ከሆነ በመጀመሪያ የድርጅታችሁ ላይ ላተኩር። ድርጅታችሁ በብዛት የሚባለው ወጣቶች ኦፍ ኮርስ አዋቂዎችም የበሰሉ የጥንት ፖለቲከኞች ሙሉ አሉበት፣ ግን በወጣቶች የተሞላ በአብዛኛው በከተማ የተማረ ህዝብ የተሞላ ይባላል። የኢትዮጵያ ህዝብ በብዛት በገጠር የሚኖር ህዝብ ነው። በዛስ አካባቢ የናንተ ንቅናቄ ምን ይመስላል ጌታዬ?
አያው እንግዲህ እውነትን ነው ገጠርም ይሁን ከተማ የኢትዮጵያ ኮምፖዚሽን አሁን ባለው ትክክለኛ የውጭ ሀገር ስታቲስቲኮችንና የህዝብ ቁጥር ግምቶችን ካየው በአጠቃላይ የኢትዮጵያ ህዝብ ካለው የድሜ ኮምፖዚሽን ውስጥ 70% የሚሆነው ከ35 አመት በታች ያለ ነውና ገጠርም ይሁን ከተማ ሪፕሬዘንቴሽኑ ወጣት የፖፑሌሽኑ ወይም የህዝቡ ትልቅ አካል መሆኑ የታወቀ ነውና ብዙዎቻችን እዚሁ ከተማው አካባቢ በኑሮና በትምህርት እንኑር እንጂ ኮንስቲቲዩንሳችንና አመጣጣችን ከሁሉም የኢትዮጵያ ገጠሮች አካባቢ ነው እና በዛ ደረጃ ወነሱን ለመናገር ትልቅ መዋቅር አለ። ሁለተኛ በተደጋጋሚ ስንናገር እንደነበረው አሁን ይሄ አመራር ላይ ያለው የሰማያዊ መሪ የሆነው ወጣት ቡድን በ1997 ውስጥ በሚደረጉ እንቅስቃሴዎች ውስጥ አክቲቭና ወጣት የተማሩ የዩኒቨርሲቲ ተማሪዎች ነው የትላልቅ ሰዎችን አመራር ተቀብሎ በፖለቲካ ውስጥ ሰፊ እንቅስቃሴ ሲያደርግ የነበረ ስብስብ ነውና ከዛ ሂደት ጀምሮ ፖለቲካ ውስጥ በመኖራችን ስከታች ድረስ ያሉ የህብረተሰብ ክፍሎችን ለማግኘት ሰፊ እድል አለን። ሁለተኛ ወጣቶችና በእንሮ የተራራቅን ባለመሆናችን በህብረተሰብ ክፍሉ ውስጥ ሁሉ ሰፊ ግንኙነት አለንና እንደውም በሰፊውኛ የምንተማመንበት ነገር በገጠሪቷ ኢትዮጵያ ያለው ነው። አሁን በአርባ ምንጭ አካባቢ አባሎቻችን ሲታሰሩ በከምባታና ሀዲያ እስከ ገጠር ድረስ አሉን። በዋሳ አካባቢም እንደዚህ ነው። በደብረ ብርሃንና እንደዚህ በጎጃም በጎንደርና በሁሉም የኢትዮጵያ ክፍሎች ከአቅምና ከበጀት ከጊዜ አንጻር ያሉ ስንነቶች ካልሆኑ በስተቀር በገጠር ውስጥ ያለውን ህብረተሰብ ለመያዝ ሰፊ እንቅስቃሴ ነው ያደረግን። ግን ይሄ እንደምታውቁት ትግል ነው፣ ብዙ ውጣ ውረድ አለበት። በታሰበው ፍጥነት እንዳንሄድ አፋይ በሆነ ስርዓት ውስጥ እና በሰበብ አስባቦች ስራ የሚያጡበት ሰዎች መሬታቸውን የሚነጥቁበት ማዳበሪያና ምርጥ ዘር የሚከለከሉበት ስለሆነ ያንን ትግል ለመብራትና ለማቀነባበር ለአስጨራሽና አንዳንዴም እንደው ተስፋን ሁሉ የሚፈታተን ፈተና ውስጥ አለንበት። ያም ሆኖ ግን በእውነት ለመናገር ትልቁ እንትኑ አመራሩ ነው እንጂ እዚህ መሰረቱ ከገጠር ጀምሮና ከሁሉም የህብረተሰብ ክፍል ውስጥ ያለ ነገር ነው።
ኢንጂነር እንግዲህ የናንተ ድርጅት ወይንም ፓርቲ እንደምንሰማው ከሆነ ኢትዮጵያ ውስጥ በአዲስ አይነት ወጣቱን አሰልፎ በአዲስ መንፈስ ለመነቃነቅና ህዝቡንም ለማነቃነቅ ሌሎችንም ድርጅቶች እንዲነቃነቁ ለማድረግ የተነሳ ነው ሲባል ነው የምንሰማው። ለዚህም አንዳንድ ምልክቶች ይታያሉ። ሰላማዊ ሰልፍ ማድረግ ጠፍቶበት በነበረው ዘመን እናንተ ባደረጋችሁት እንቅስቃሴ ሌሎችም የእናንተን አሪያ ተከትለው ንቅናቄ ማድረግ ጀመሩ የሚሉ አሉ። ሌሎች ደግሞ የእናንተ ደግሞ ተቃዋሚዎች የሚሉት አባባል አለ። የእናንተ ድርጅት በጣም ኤሊቲስቲክ ነው፣ ሌሎችን ይንቃል፣ እኔ ብቻ ነኝ ከሁሉ በላይ ማቀው የሚል ነው የሚሏችሁ አሉና እርስናንተ ደግሞ ወጣቶች ክሪቲክ ተምትቀበሉ ስለሚመስለን ነው ያቀረብነው። ይሄ ነገር ምን ያህል እውነት ነው? ከዚህ ስናንተ እውነት ከነበረ ተለውጣችኋል ወይ? ይሄን አጥር አድርገው ቢያስረዱን ጌታዬ።
እንግዲህ አንደኛ ነገር እኛ የምንፈልገውና የሚናፍቀን ነገር የኢትዮጵያ ልጆች አመለካከታቸውን ሐሳባቸውን በጋራ በሆነው በዜግነት ጉዳይ ላይ ድርጅቶችንም ግለሰብንም የመንቀፍ መብት አላቸው። ያንን ሐሳባቸውንም በሙሉ እምነት እናከብራለን እና ያ መሆኑን ደስ የሚለን መተቸታችን መነቀፋችን ሐሳብ ካለ እንማርበታለን። እንዲሁም ደግሞ የተለቀፉት ነገሮች ምክንያታቸው ምን እንደሆነ አውቀን ለነዛ ግልጽ እንዲሆን ለህብረተሰቡ አስተያየታችንን አስተሳሰባችንን እንድናደርስ ያደርገናል። ስለዚህ መተቸቱ የሚወደድ ነው። በአደባባይ ሰው ሲኮን እና ድርጅት ሲኮን ይሄ የሚገባና ያለ ነገር መሆኑን መጀመሪያ በቀናነት እንደምናየው ሁሉም አድማጫችን ሊገነዘብልኝ ይፈልጋለሁ። ከዛ ባለፈ ግን እኔ በትችት የሚነገሩ ነገሮች በምክንያት ቢነገሩ ጥሩ ነበር። አብረው በመስራት ሂደት ውስጥ ከሆነ በ33ቱ ፓርቲዎች ጀምሮ ትልቅ አስተዋጽኦ እናደርግ ነበር። ፖለቲካውን በማንቀሳቀስም እንዲሁ በበፊትም በተለያዩ ድርጅቶች ውስጥ ስንሰራ በነበረበት ጊዜ ስንለይም አቋማችንን በግልጽ በጽሑፍ በአቋም እስካሁን ድረስ ይዘናቸው በግልጽ ምንሄድ ነው። በውሳኔ አሰጣጣችንም ሰማያዊ ያደረጋቸው የውሳኔ አሰጣጦች ከተመሰረተና በመስረታ ሂደቱ ካጋጠሙት ፈተናዎች ጀምሮ አቋሞቹ የወሰዳቸው በግልጽ ይታወቃሉ እና እነዛን ነገሮች ተመርኩዞ ለምሳሌ በዚህ ጊዜ በወሰዱት አቋም ይሄንን በተመለከተ በዋጡት መግለጫ በግንኙነት ላይ ባላቸው አቋም ይሄን ማብራሪያዎች አሉን። እነዛን አያያቸውም ሰው ነገር ግን ምንድነው ለምሳሌ ተባበሩ ወይ ተሰባበሩ የሚል ሐሳብ በህዝብ ውስጥ በዚህ መንግስት ጭቆና በመብዛቱ ምክንያት በፍጥነት ወደዛው ውስጥ እንድንገባ የብዙ ሰው ምኞትና ፍላጎት ነው። ነገር ግን እኛ ደግሞ መሪ በመሆናችን ነባራዊ ሁኔታውን የድርጅቶችን አወቃቀር የህዝቡን ስነ ልቦና የፖለቲካ ባህላችንን አሁን ያለንበትንና የቆየውን የፖለቲካ ታሪካችንን ስንመዝን ትንሽ ጊዜ የሚጠይቅና ስራ የሚጠይቅ መሆኑን አውቀን ከዛ ነገር ረጋ ብለናል። ይሄ እንግዲህ ስህተት ነው ከተባለ አንደኛ በሐሳብ አሸንፎ ማሳየት፣ ሁለተኛ በተግባርም ሌሎች ሲሰሩት ማየት። ይሄን ካልሆነ እንዲሁ ዝም ብሎ ሰዎች ይሄ መንግስት በጣም መንግስት አለለውም አገዛዝ ጨቁኖናል ከላያችን ላይ እንዲወርድ ስለፈለግን ብቻ ባንድ ለሊተባበሩ ከተባለ አይቻልም። ይሄ ስትራቴጂክ ቲንኪንግም የጎደለው ነው። ቲም ዴቨሎፕመንት የሚፈጀውን ጊዜ አለማወቅ ነው። ፖለቲካ ብዙ ጣውረድ ያለው ነገሩን አለመሆን ህዝቡና ብዙ ሰው በስራ የተጠመደው ሰው ይሄን ነገር ለማሰላሰልና ሂደቱንና ውጤቱን በጥሞና ለማየት ቢናገር አይገርምም። ምክንያቱም ህዝቡ በለት በለት ኑሮ ውስጥ ያለ ነው። ፖለቲከኞችና አዋቂዎች ናቸው በሐሳብ የሚመሩት። ይሄንን በተመለከተ ግን የተማሩ ሰዎችም ቢሆኑ ከነ ምክንያቱ ሊሆን በሚችልበት ሁኔታ እኛን ነቅፎ ደግሞ ልንከተለው የሚገባ በምክንያት አሳማኝ ነገር እስካልመጣ ድረስ እንደው ዝም ብለን በሆይ ሆይታ ከገባን መሪዎች መሆናችን ይቀርና ይሄ በግርግር አዳናቂዎች የሰው የህብረተሰቡን ስሜት እና ስስብልት ብቻ ያያዩ የሚፈልጉት ነገር ፕራግማቲኩ ነው ለጊዜያዊ ፖለቲካ የሚሄዱ ሰዎች እንሆናለን። ስለዚህኛ አገዛዙ ውስጥ አለን። ካገዛዙ ደግሞ ወደ ዲሞክራሲና ህዝባዊ አስተዳደር ለመሄድ ከፈለግ እንዴት እንሄዳለን? ያለንበት ሁኔታ ምንድነው ብለን በጥንቃቄ ይሄን ነውና ለማንኛውም በምክንያት የተደገፈ ነገር ሆኖ አላገኘናቸውም እስካሁን ትችቶቻችን ማለት ነው።
ኢንጂነር እንግዲህ ባጭሩ እንደገባኝ እናንተ አሰራራችሁ ረጋ ባለ በሰከነ ስር የሰደደ ንቅናቄ ለማድረግ ስለሆነ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆን ነው የሚሉን። ተሳስቻለሁ?
እውነት ነው እውነት ነው። እንግዲህ እናንተ ጋዜጠኞች ነገር ማሳመሩን ታውቁበታላችሁ። እሱ ነው በቃ እንግዲህ በቀላሉ እኔ በደንብ ካልገለጽኩት እሱ ነው
አስረድተው። እንዲህ ከሆነ እንግዲያው ሰሞኑን ምናልባት ቃሏ ላትጥም ትችላለች። በመድሯሯጥ ላይ ናችሁ፣ በመዳከም ላይ ናችሁ፣ ወዲያ ወዲህ የድርጅቶች ህብረት ወዘተ ለመፍጠር። ይሄ አሁን ለሚመጣው ምርጫ ዝግጅት ነው ወይስ ታስቦበት ከቀደም ብሎ የተደረገ ነው? አሁን ከሚሉን ጋራ ምን አይነት ግንኙነት አለው ለማለት ነው ጌታዬ።
እንግዲህ ምንድነው አሁን ያለንበት ወቅትና ጊዜ አጠቃላይ ማህበራዊ ንቅናቄ ማድረግ የሚገባበትና የኢትዮጵያ ፖለቲካ በተለያየ ሚዲያም ተቀሽዋለው ከድጡ ወደ ማጡ ሆኖ እንደው በፖለቲካ አማራጭና በሐሳብ ውድድር ብቻ የሚደረግበት ሳይሆን ከዛ ከፍ ያለ ኃላፊነትን የሚጠይቅና አገሩን እንዳገር ለማስቀጠል በተለያየ ህብረተሰብ ክፍሎች መካከለ ያለው ግንኙነት በዜጎች መካከለ ያለው ተስፋ መቁረጥ አጠቃላይ ማህበራዊና ኢኮኖሚያዊ ቀውሱ ከድርጅት አቅምም ሊያልፍና ህዝቡንም ሊያሰጋ የሚችል ነገር ስለሆነ በጋራ በመናደርጋቸው የህዝቡንም ልብ ለማሳረፍ ይሄ መንግስትም የሚያደርጋቸው የጠቅላይነትና የተሳሳተ ፖለቲካ ግፊት በማድረግ በአለም አቀፍ ማህበረሰቡም በህዝቡም በኩል አጠቃላይ የሆነ በተቃዋሚ ፓርቲዎችም የጋራ ንቅናቄ ሲደረግ እና ያንን ግፊት በማድረግ ይሄ ከማላገጥ ፖለቲካና ህዝብን ከማደናገር በተለመደ ሁኔታ መሄድ የሚያደርገው መንገድ ይሄ መንግስት አገራችንን ወደ አልተፈለገ መንገድ ሊወስድብን ስለሆነ በጋራ በሚያግባቡን ጉዳዮች ስለታሰሩ ሰዎች ጉዳይ ስለተዘጋው ጋዜጣ አጠቃላይ ምርጫ ስለሚባለው ነገር የመሳሰሉት ነገሮች ይሄ ምንድነው ሲዩዶ ዲሞክራሲ የሚባለው ነገር አገዛዙ ነው መንግስት ላይ መቆየት ብቻ ሳይሆን አገረንም የሚጎዳ ሌላ ጾፌ ያለው ነገር ስለሆነ ከዛ ከፍ ባለ ሁኔታ እንድናየው ህዝቡም እንዲው ተቃዋሚዎች በመርህና በሐሳብ እንደለያይም እንኳን በጋራ የሚያደርገን ነገር እንዳለ በጨዋነት እንደምንነጋገር ከዛም አልፈን መንግስት ብንሆን እንኳን አንዱ ካንዱ ጋር የሚኖረው ግንኙነትና አጠቃላይ ባግራችን ላይ ምን እይታ ይኖረናል በሚሉ ጉዳዮች ላይ ሰፋ አድርጎ ለመስራት የታቀደ ነው። ነገር ግን ይሄ ባጭር ጊዜ ምርጫ መጣ ይችን ወንበር እንወሰድ ይችን እናደርግ የሚል ነገር አይደለም። ከዛ ያለፈ ላቅቃልና ባግራችን ዘላቂ ዲሞክራሲ ላይ ምን መሆን አለበት የሚል ነው። እንዳጭር ጊዜ ግብ ግን ይሄንን ምርጫውንም ከአናጋጭነት ይወጣ ወይ የኢትዮጵያን ዲሞክራሲ የሚመጥን መሆን አለበት አለዛ ደግሞ ምርጫ አለመኖሩን ለህዝብ ማረጋገጥ ይገባናል ባል ለምጨሚሉ
በጣም ቆንጆ እንግዲህ እንደገባን ከሆነ መጠየቃችንን ጥያቄ ተገቢ ነው ያልኩበት ደረጃ ላይ ደርሻለሁ። ምክንያቱም አሁን ሲመለሱልን ያጭር ጊዜም የረጅም ጊዜ እቅድ ያላችሁ ነው የሚመስለውና ጥያቄው አግባብ ነበረው ማለት ነው። ጌታዬ
ሃሎ
ይስማል?
ሃሎ
አቤት ይስማል? ሃሎ ኢንጂነር እየሰማሁት ነው እኔ እየሰማሁት ነው
ሃሎ
እኔ እየሰማሁት ነው ይሰሙኛል? ኢንጂነር ከኔ ጋር ነው? ሃሎ?
አዎ፣ ለገባውር ነው ልካል ድምጻቸው።
በጣም ቆንጆ። በተቻለ መጠን ለመጮህ ሞክራለሁ። አሁን የጠየቁት ጥያቄ ተገቢነቱን ተረድቻለሁ። ምክንያቱም ሲመልሱልኝ የረጅምና ያጭር ጊዜ እቅድ እንዳላችሁ ነው የተረዳነውና ቆንጆ ጥያቄ ነበር ማለት ነው። ለማንኛውም አሁን የጀመራችሁት ከሌሎች ድርጅቶች ጋር አብሮ የመስራት ሙከራ ምን ያህል ድርጅቶችን አካቷል? ምን ያህል?
ሃሎ
አይሰማውትም?
ሃሎ
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 ጌታ አይዝጉት ቦታ ቀይራለሁ። ኢንጂነር ይስማውታል?
አሁን ይስማል።
በጣም ቆንጆ። ቦታ ቀይሬ አናግረውታለሁ። ኦኬ፣ በመጨረሻ ላይ ጠየቅኩት ጥያቄ አግባብ ነበር ለወደ ማለት ደረጃ ያደረስኩበት ምክንያት ረጅምና አጭር ግብ እቅድ አለን የሚል ስለገባኝ ጥሩ ጥያቄ ነው ነው የምለው። አሁን ወደ ሌላ ጥያቄ ልግባ። አሁን የጀመራችሁት የተቃዋሚ የዲሞክራሲ ድርጅቶችን ህብረት ለማጠናከር የምታደርጉት ሩጫ ወይንም መሯሯጥ ውጤት አምጥቷል ወይ? ምን ያህል ናችሁ የተሰባሰባችሁት? ምን ደረጃ ላይ ደርሷችኋል? በዛውም ማስተካከው እርሶ ሊቀመንበር እንደሆኑ እንደተመረጡ ሰምተናል። ይሄንንስ እንዴት ያዩታል? ገና ወጣት ኖት ኖት በኢትዮጵያ የፖለቲካ መድረክ ላይ ካሉት ከሌሎቹ ወጣት ኖት ብለን ነው የምንገምተውና እንዴት ይሄንን ደረጃ ሊደርሶችኋል? ያደረጋችሁ ትግል ነው? ድርጅታችሁ ያሳየው ጥንካሬ ነው? ብርታት ነው? እስቲ ስለዚህም ቢገልጹልን።
እንግዲህ ያው እስከዛሬ የሰማያዊ ፓርቲም ስጋት ደጋግሜ እንደነገርኳችሁ ዛሬ ተመስርቶ ነገ መፈስ አሁን ላለንበት በህዝባችን ጥርጣሬ፣ ስጋት ይቻላል የሚለው መንፈስ ከልቦናችን እንዲወጣ ያደረገው እስከዛሬ ድረስ የደረሰው የልብ ስብራት ነው በሚል በዚህ ጉዳይ ላይ ረዘም ላለ ጊዜ ነው ስንነጋገርበት የቆየን። በትንሹ 3 ወር ያህል ፈጅቷል እና በዛ ሂደት ውስጥ ውይይት እናደርግ እንግዲህ ከፓርቲዎች ጋር በቅርበት ሰው ሲተዋወቅና በርቀት ያለው ነገር ቀድም አንተ እንዳልከን ሰው ትንቃላችሁ፣ ራሳችሁን ትልቅ ታረጋችሁ ነው የምትለው። ደግሞ እውነቱን ለመናገር ለሰማያዊ ፓርቲ ጠጋ ብሎ ላየን ይሉንታም ያበዛና ብዙ ሰው ሌላ ሰው ላለማስቀየም የሚጣጣር፣ በአንጻሩ ደግሞ የድሮውን ሀገራችንን ስነልቦናችንን ህዝባችንን የነበረንን ነገር ሁሉ ጠፍቷል ብለን በማሰብ ወደ ተሻለ ኢትዮጵያ እንድንሄድና ያንን የነበረውን መከባበሩን፣ መተማመኑን፣ ኢትዮጵያዊ ጨዋነቱን፣ ፍቅሩን እንመልሳለን ነው የሰማያዊ አስተሳሰብ። እንደውም እና በዛ ሂደቱ ስንቀራረብ እንግዲህ ባለው ሁኔታ እኛንም እኔንም በግልጽ አነጋገር እንደ መሪ ወይም ደግሞ በድርጅት ውስጥ የሆኑትን ነገሮች ሲገነዘቡ ምናልባትም እንግዲህ ወጣት አመራር መምጣቱን በውይይታችን ውስጥ ያሉት የፓርቲው ስብስቦች ሁሉ ተቀብለውት ተማምነን አንድ እርምጃ መሄዱንም ትንሽ ያሳያል። እንግዲህ የኢትዮጵያ ፖለቲካ ዛሬ ተጀምሮ ነገ ስለሚቆም ወደፊት በስራችን ላይ ይታይ። ያ ግን በጥናታችን በዳሰሳ ሂደት እንዳየነው በተነጋገርንበት ጊዜ ውስጥ ሁሉ ተማምነን የተሻለ አሰራር በፊት ከነበረው ደጋግሞ ላለመውደቅ ምን ማድረግ አለብን የሚለውንም ተገንዝበንበት የተደረገ ነገር ነው። በአንጻሩ በተቃዋሚዎች ጋር ለመስራት የተደረገው ነገር አሁን ፓርቲዎች በህዝብ ውስጥ የሚታዩና የተሻሉ ናቸው የሚባሉት በሙሉ በዚህ ሂደት ውስጥ አለንበት። ምናልባት በፊርማ ሂደት ውስጥ አንዳንዶቹ በአሰራር በፓርቲዎቻቸው ውሳኔ አሰጣጥ ምክንያት ሁሉም አንድ ላይ ተጠቃሎ አሁን ላይ ደርስ ችሏል እንጂ በሂደት ውስጥ ሁሉም አሉበት። ምናልባት በአንድነት በኩል ዛሬ በምክር ቤት ስብሰባ አላቸው ከነገ ጀምሮ እንደሚቀላቀሉን ምንም ተስፋ አለኝ። በቅርበት አመራሮችንም ስለምናውቃቸው ሂደቱንም እንደተገነዘብ ነው ምንም ከዛ ውጭ ብልጫ እንደሌለ እንደውም እንደተለየ ሁኔታ የማይታይ እንግዲህ ሀሳብ መሆኑን በሂደቱም ውስጥ 3 ወር ሙሉ አብረውን ነበሩ መድረክም አንድነትም እና በቅርብ ጊዜ አሉ የሚባሉት የተቃዋሚ ፓርቲዎች እንግዲህ ኢትዮጵያ ውስጥ ጎላ ብለው የሚታዩት በየትኛውም አደረጃጀት ሆኖ አብረው ለመስራት ብዙ ርቀት ይደንበታል።
ኢንጂነር እናመሰግናለን ስለሰጡን አስተያየት። አንዲት ቃል ግን ሎሩርና ለወደሚቀጥለው ጥያቄ ልግባ። እኔ አይደለሁም ትንቃላችሁ የምለው እኔ የምሰማውን የተለያየ ኮሜንት ከተለያየ አካባቢ እርሶ ወይም እናንተ ጋር ወሩሬ ያንን ሰርቲፋይ ወይም ደግሞ ኔጌት እንዲያደርጉት ነው እና እኔ አይደለሁም ለማለት ያህል ነው። ጌታዬ ወደሚቀጥለው ጥያቄ ልግባ። እናንተ በዚህ በጋራ በምትሰሩት ባቋቋማችሁት ድርጅቶች ላይ ተጽዕኖ ይደረግባችሁ ይችላል የሚል ፍርሃት አለ። የምርጫ ቦርድ ራሱ ሲፈልግ አላውቃችሁም ሊል ይችላል የሚል አንዳንድ ሩመሮች እንሰማለን። የመንግስት ተወካይ ስለሆነ የመንግስትን የሚቃወም ኃይል ሲነሳ ምክንያት እየፈጠረ አልቀበልም ይላል የሚል ወሬ አለ። ስለዚህ የሚነግሩን ነገር አላሳጥረው?
አዎ፣ አንደኛ ነገር ያንን ነገር አሁን ከዛዎች እንዲሆን ፓርቲዎች የራሳቸው ሙሉነትና ነጻነት እንደተጠበቀ በጋራ ሊያድርጓቸው የሚችሉትን ሞመራንደም ኦፍ አንደርስታንዲንግ ፈርመን የምርጫ ቦርድን እውቅና በማያስፈልግ ሁኔታ ነው ያደረግነው። ሁለተኛ ነገር ጫና ይደረግባቸዋል የሚባለው ዋናውም የተመሰረተበት ምክንያት ጫና አፈና በመብዛቱ ነፃነት ባለመኖሩ ትግሉ መተባበርን የሚጠይቅ በመሆኑ ስለሆነ እሱ አይደንቀንም እና ያንን ለመወጣትም ነው ያንን አልፈንም የተሻለ አመራር ሰጥተን ህዝባችንን ከጎናችን አሰልፈን እስካመጣን ድረስ ጫና ከመትለው አልፎ ግድያም አፈናም የሐሰት ክስም እንደሚመጣ በደንብ የምናቀው ነገር ነው። ምናልባትም ይሄ በመሆኑ ነው ወደ ፖለቲካ ትግል ውስጥ የገባ ነው። ነገር ግን ያን ማለፍ በሚቻልበት ሁኔታና ህዝብ ማስተባበር በሚቻልበት መንገድ ላይ ነው ለየተቀን እየሰራን ያለነው። በዛ ሁኔታ ግን የኃይል አሰላለፉን አጠቃላይ ገምግመን የህብረተሰባችንንም የተቋሚ ፖለቲካ ፓርቲዎችንም የዚህም መንግስትንም ውጫዊና ውስጣዊ ቅራኔዎች ከኛ ጋር ሊያመጣው የሚችለውን አደጋ ሁሉ በዳሰሳ ጥናታችን ውስጥ ግምት ውስጥ አስገብተን የሰራ ነው ስለሆነ እንደሚመጣ እንጠብቃለን። ግን ያንን አሸንፎ ለመውጣት ትግል ነውና ጠንክረን እንሰራለን።
ጌታዬ፣ ሁለት ጥያቄዎች አሉኝ። የመጀመሪያው የኢትዮጵያ ውስጥ በእስር ቤት የሚገኙትን የተለያዩ የፖለቲካ ድርጅቶች መሪዎችን የብሎክ 9ን አባሎች እና ደግሞ የሚዲያ ታዋቂ የሚዲያ ሰዎችን ሌሎችንም በተመለከተ ምን ትላላችሁ? ምን ይስማችኋል? ምን ማድረግ የምትችሉት ነገር አለ? እነዚህ ሰዎች ቤተሰቦቻቸውን በትነው እስር ቤት የሚበሉት የሚጠጡት በሌለበት ቦታ ምን ይስማችኋል? የምታደርጉ ማድረግ እንደማትችሉ አቅና ቃልን የኢኮኖሚ አቅም ችግር እንዳለባችሁ ግን ምን ይስማችኋል?
አንገዴ የሚስማን ቀደምም እንደነገርኩ ነው። እነዚህ የልዩነት እና የጊዜ ጉዳይ ካልሆነ በስተቀር የሁሉም ኢትዮጵያ እና አጠቃላይ ኢትዮጵያ የምትባል ሀገር ያለችበትን ሁኔታ ፍንትው አድርጎ የሚያሳይ ነው። የትግሉንም መራራነትና የትግሉንም አስፈላጊነት ለነጻነት የሚደረግ ትግል ዛሬ ነገ የማይባል እንደሆነ ማሳያ ናቸው። እነዚህ ሰዎች የጣፈንታ ጉዳይ፣ የሎተሪ ጉዳይ፣ የጊዜ ጉዳይ ሆኖ እንጂ እኛ እዚህ ካለነው ሁኔታ የተለየ የሰሩት ወንጀልም የለም ምን የለም። ከዛ ባለፈ ምናልባት ከኛ ከፍ ባለ ሁኔታ ለዚህ መንግስት ስጋቱ ነው። እውነት ተናግረዋል። ዋጋ እንደሚያስከፍል ያወቁም ቢሆን ፊት ለፊት ተናግረዋል። ስለዚህ እነዚህ ሰዎች ጀግኖቻችን ናቸው እና ከብራቸዋለን። ሁሌ በልባችን አለ። እነሱ እዛ የወደቁበትና እዛ ውስጥ የሚሰቃዩበት ከቤተሰባቸው የበተኑበት ኬዝ የሀገራችን እንደሆነ አውቀን እነሱን ላለመርሳት በተግባር እዚህ ለምንወስነው ውሳኔ ሁሉ ጥንቃቄ እንድናደርግ በርትተን እንድንሰራ የሀገራችን ጉዳይ እንቅልፍ የሚነሳ ነገር መሆኑን እንድንረዳ ያደርገናል። ከዛ ባለፈ ደግሞ እንደ ሰው እንዳቅም ለምሳሌ የሰማያዊ ፓርቲ ልጆች ሁሌም ቀን በቀን አብራ ደስታ ቤተሰቦቹ እዚህ ባለመሆናቸው ለሱ ምግብ ያቀብላሉ። ከአርባ ምንጭ አካባቢ እንደዚሁ የታሰሩብን ወገኖች አሉ። ከቤተሰብ ርቀው ስለሚኖሩ እነሱን ምግብ የማድረስ ነገር አለ። ባገኘናት አጋጣሚ ቅዳሜና እሁድ ደግሞ በቀዳዳ ውስጥ እስክንድርንም አንድ ሁለት ጊዜ አግኝቻቸዋለሁ እና አንዱዓለምን የሙስሊሙ መፍትሄ አፈላላጊዎችንም የሆነ ጊዜ አግኝተናል እና አብረናቸው መሆናቸውን ለማሳየት እንዲሁም ደግሞ ትንሽ ትንሽ ለዕለትም እንኳን የምትሆን የሚበላ ነገር ከአቅም በላይ የሆነ የሚያቀብላቸው ለሌለ ለነዛም ለመድረስ የትግሉም አንድ አካል ስለሆነ የምንችለው ሁሉ እናደርጋለን። በአጠቃላይ ግን ትግሉ ምን ያህል አስፈላጊና መራራ መሆኑን ማሳያዎቻችን ናቸው፣ ወንድሞቻችን ናቸው። ሁሌ ከልባችን አይጠፉም።
ጌታዬ፣ ይህን ጥያቄ ወረወርኩልዎት የውስጥ ዜና ደርሳኝ ነበረ። እንደ ጥቆማ የሰማያዊ ፓርቲ ካለችው ትንሽ እየቆጠበ አባሎቹ ለታሰሩት ኢትዮጵያውያን ወገኖች እርዳታ ያደርጋል የሚል ወሬ ሰምተን ስለነበረ እርስዎ ያንን ኢንዳይሬክትሊ እንዲያረጋግጡልኝ ፈልጌ ነው። አረጋግጠውልኛል። እናመሰግናለን። እኛም ባንረዳም እናንተ ወገኖቻችሁን ስለደገፋችሁ ስለረዳችሁ እናመሰግናለን። በመጨረሻ ጌታዬን ጥያቄ ለወሩሎት ከዚህ በፊት አሜሪካን ተጋብዘው ሊሄዱ ሲሉ በኤርፖርት ይመስለኛል ፓስፖርቱን ወስደው ከመሃሉ ቀደው ትክክል ያልሆነ ፓስፖርት ነው ብለው ብቻ ለማንኛውም እንዳይሄዱ አድርገውታል። ብዙ ደግሞ በእኛ በሚዲያው አካባቢ ሬዲዮም አካባቢ ስላለን የምንቀርባቸው የምናገኛቸው ኢትዮጵያውያኖች እኚህ ሰውዬ መቼ ነው የሚመጡት ለማወቅ የሚጓጉ ብዙ ሰዎች አሉ። አውሮፓ ይመጣሉ ወይ? መቼ ነው የሚመጡት? አላማ ወሳሎት ወይ ጌታዬ?
አዎ፣ አላማ አለኝ። እንግዲህ እናንተ ውጭ ሀገር የምትኖሩ ሰዎች አንድ መልካም አጋጣሚ አላችሁ። በነፃነት ሀገር ስለምትኖሩ በአንጻራዊነትም ሆነ በአኗኗር ቢያንስ ለለፉ ስማታስቡበትና ትናንሽ ነገርም ድርጅቱን ለመደገፍ የገንዘብ አቅማችሁም አገር ቤት ካንደሎች ሰዎች የተሻለ ነው። መረጃዎችን በመለዋወጥና ያንን ነገርም ደግሞ በሰፊው ለማስተላለፍም ትልቅ ጉልበት አላችሁ። በዲፕሎማሲውም ደረጃ ይሄ መንግስት ለማይ መንግስቱ ነው። ብዙውን ነገር የሚያገኘው ከአውሮፓና ከአሜሪካ ከምዕራባውያን በሚገኝ ድጋፍ ነው። በዛ ሂደት ውስጥ ቀለብ ሰፋሪዎች እዛ ስላሉ ትልቅ የዲፕሎማሲ ግፊት ለማድረግ ሰልፍ በማድረግና ዲሞንስትሬት በማድረግም እንዲሁም ደግሞ በዲፕሎማሲ ውስጥ ለውስጥ በመስራት በውጭ የሚኖሩ ኢትዮጵያውያን የሚያደርጉት ተጋድሎ በእውነት የሚያስመሰግንና የሚያስደንቅ ነው። ስለዚህ ይሄንን ነገር ሁለቱን አጣጥሞ መሄድ ስለሚያስፈልግ እዛ ካላችሁ ሰዎች ጋር መነጋገር ፈልጋለሁ። ትልቅ ስራ መስራት ፈልጋለሁ። ግን እዚህ ያሉትን አንዳንድ ስራዎችን መልክ ማስያዝ ያስፈልገኛል። መጀመሪያ እሱ ጋር ለመምጣት እነዚህ ቅዶች በጅምር ላይ ያሉ ነገሮች መልክ ያዙ። እንዲሁም ደግሞ ከሌሎች ፓርቲዎች ጋርም እናደርጋቸው ነገሮች አንድ መቋጫ ነገር እናድርሳቸውና በደንብ ማቹርድ ሲሆን ነገሮች ሁሉ መልክ ይዘው መንቀሳቀስ ይጀምሩ። በእርግጠኝነት በቅርብ ጊዜ እመጣለሁ። እቅዱም አለ። ግን ይሄን መናገር ደግሞ አሁንም ለሁለተኛ ፓስፖርት መቀደድ ለሌላ ዝግጅት እንደማረግ ቀኑን በትክክል ማናገር ያስቸግረኛል። አሁን
እሺ፣ ጌታ እጅግ በጣም እናመሰግናለን። ወደፊት ሰፋ ያለ ውይይት ልክ እንደዚሁ እንደምናደርግ ባለሙሉ ተስፋ ነን። የጀመራችሁት እንዲሳካላችሁትና ለአገራችን ሕዝብ የዲሞክራሲ ቆራ በርቶ በሰላም በደስታ ኢትዮጵያውያኖች በሙሉ የሚኖርባት የእኩል ሀገር እንደምትሆን ባለሙሉ ተስፋ ነን። ጤና ይስጥልኝ ጌታዬ።
እግዚአብሔር ይስጥልኝ። እኔም ለሁሉ ጊዜ ተበጥቶ አመሰግናለሁ።
ማስታወቂያ የአውሮፓ ቀፍ ታክስ ፎርስ አስተባባሪ ኮሚቴ በፊታችን ኖቬምበር 7 2014 በቤልጅየም ዋና ከተማ ብራሰልስ ታላቅ ዓለም አቀፍ የሰላማዊ ሰልፍ አዘጋጅቷል። የሰላማዊ ሰልፉ ዋና ዓላማ የወያኔ መንግስት በወንብድና ተግባሩ አላግባብ አፍኖ በመውሰድ አስሮ ግፍ እየፈጸመባቸው የሚገኙትን የግንቦት 7 ከፍተኛ አመራር የሆኑትን አቶ አንዳርጋቸው ጽጌን ለማስፈታት ይቻል ዘንድ ከፍተኛ ግፊት ለማሳደር ነው። ሰላማዊ ሰልፉን ከአውሮፓ የተለያዩ ሀገሮች በሚገኙ ከተሞች የሚኖሩና የወያኔ ግፍና በደል ያንገበገባቸው ታጋይ ኢትዮጵያ ሰላም በመሙሉ እንዲሳተፉ ጥሪ ተላልፏል። ስለዚህ በዚህ ታሪካዊ ሰላማዊ ሰልፍ ለመሳተፍ የምትሹ በስቶክሆልምና በዙሪያው ከተሞች የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በመሙሉ የስዊድን ታስክ ፎርስ አስተባባሪዎች ዘንድ በስልክ ቁጥር 0736130428 0736130428 እየደወላችሁ አቶ በላይ ጠና ዘንድ እንድትመዘገቡ እናሳስባለን። የሰላማዊ ሰልፍ የሚካሄድበት ዕለት አርብ ኖቬምበር 7 2014 ነው። አስተባባሪ ኮሚቴው አርማጆች በመከታተል ላይ ያለችሁት ኢትዮጵያ ድምጽ ሬዲዮ ነው። ከዚህ ከስቶክሆልም የሚተላለፈው ነው። ጥቂት ደቂቃዎች ያው ይቀራሉ። በዚህ መሃል አንድ ኦዲዮ እናሰማቸዋለን። በኢትዮጵያ አርቲስቶች እንግዲህ ብዙ ጊዜ ይታማሉ። ከገዢው ፓርቲ ጋር ብዙ የሚሞዳቦዱ እንዳሉና በዛም ላይ ብዙ ነገሮች ይባላል። ሌሎች ደግሞ አንዳንድ በጣም ጎበዞችና ወቅቱ የሚጠይቀው ንግግር እዛው በአገር ቤት ሆነው የሚያስተላልፉ ሰዎች እንዳሉ ይታወቃል። ከሰሞኑ በብሔራዊ ቲያትር አርቲስት ግሩም ዘነበ ለህዝብ ያቀረበው አንድ ቲያትር በህዝብ ዘንድ ከፍተኛ ተቀባይነት አግኝቷል። እሱን እስከ ፕሮግራማችን ፍጻሜ ተከታተሉ።
በት ቦታ እጃጅሁን ወደ ላይ ታመጣለች። How long can you talk about it? How long can you talk about it? ተባባሱ። በተለይ ለዚህ ለኔ ዋባት ጮክ ብዬ ንግግሩ ሳይሆን ተናጋሪው አንተ መሆነ ነው የጎዳኝ። ተዋወቀ እቺ ከአራት አንዱ ተበላይ መጣች። ያቺ ሴት አንዱ ተበላይ መጣች። ከአቻምና ከባሏ ጋር ስትካሰስ ማመልከቻ ቻላት። መበደሏ መናገር አቃታት። እምባዋን መተርጎም አቃታት። ህመሟን መናገር አቃታት። ስታቃስ ተደረስኩላት። ሰውዬ ሀዘኗን መስመር ያስገባውላትን ሰው ተደራጅታ የቤቷን ጓዳ ገመና ወረቀት ላይ ያሰፈርኩላትን ሰው ለልጃት መጠንም አለች። ከፈትኩላታ ክሊኒኬ። አሁና ደሮ እናመጣጠናለን። ሁለቱንም እናራራለን። ሆድ እናባባለን። ልብ እንመዝናለን። እውቀት ባልትራሳውንድ እናነሳለን። ከፈትኩላታ ክሊኒኬን። ለፈትኩላታ እንጀቴን ሳጣጥሩት ብሎ ጀበራቸው ላይ ይሄድ ትሳለኛ ስነግራቸው ነበር። ምንዳለ እንደዚህ አይነት ሰዎች ደስ ይባሉ ማለ ለመስራት ይቀልሆን
ሲገባ ሐኪሙ ግራ ብትብሎ ስለሆነ እንዴ ፈንድ ታደርግና ባልሙ ቤቱን በሙቋ
ባሮን በግድ አገፎታል አሶ ማን ሆነ ያስደኛል ስለው እኮ እሱም ስለማቀው ለሱ መድኃኒት አዘነበ የማንም አመዳን ደረቅ ምድር ላይ ተዘፍዝፎ ዙፋን ላይ ነውና ፈጣጣ ግንባሩ ለመተመን ያደረገውን ኮፍያ ዘሙድ ነው ልልያ ሐኪም ሐኪም ባተዘንት በነጥብ ህልምህን ካላየ የእውነቴን ነው የምሬ ነው ዋንጫ የሚያቀማማ ሜዳሊያ ለሌላ ለሌላ ሰው የሚያሰጣት ኒሻን የሚያሰራርቅ ፈንገስ በየንሽ እውነቴን ነው በርካታ ሜዳሊያዎች ወደማይገባቸው ሰዎች እየሄዱ ነው። ማዕከላችን የምስክር ወረቀት መመላለስ ያለብን በርካቶች ነን። ባለወቁ አንገት ላይ ነሐስ፣ የባለመደቡ አንገት ላይ ወርቅ ተንጠልጥሏል። እያንዳንድሽ ሜዳሊያሽን ተመላለሽ። ወደ ክሊኒካችን መጥተሽ ታከቢ። ይህን ሰዓት የከፈትነው ክሊኒክ ምን እንደምን ታውቃለህ? አጓጉል የደበዘዙ ስሞችን እናደምቃለን። እንዳሁን እንዳሁን ሆነው የደመቁ ስሞችን እናደምሳለን። መስመር ስተው ያደጉ ሰዎችን እንጋዛለን። እንደዋዛ የትም ወድቀው ተቀሩት የፌስቲቫል ንብረቶች መካከል ከዩና ዘንዳ ያርዘዝና ገጻሚ ላይ ይያዩ ራፉ ራፉ ዘመና በላችሁ የሰው ቤት አትግፉ። እሾክ ለማሳመር አበባ አታርግፉ። ራፍ ራፍ ቆም ያለው ለማለት አጥሬን አትደገፍ። ላመዳ ሞተና ገላይን አትግፈፍ። ራፍ በመስመር ፍካ በድንበርህ ለምለም በያልጋህደር በየንቅልፍሃለም። ማን እንደሰለፈኝ ማን እንደሰበረኝ ጠያቂ አጣሁ እንጂ መልስማ ነበረኝ። ጥያቄ ወፊት መልሱ እየቀደመ ለምነት ገጠመ ግርግር ገነነ ብልጭልጭ ገነነ ድንግርግር ገነነ ኪሳራ ገነነ ደላሎች ቸገሩ ባሮ አለ ገበያ ዋጋ እየተመሩ።
እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድና
እኔ ግሩም እንዲሁም ሙሉጌታ አበበ
ጤና ይስጥልን።